አሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተላልፍ አድማጮችን ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራለሁ።
የኢሃደግ ከፍተኛ ባለስልጣን የነበሩት አቶ ኤርሚያስ ለገሰ የጻፉትና በገበያ ላይ የዋለው የመለስ ትሩፋቶች የተሰኘው መጽሐፍ የወያኔ ካድሬዎች አዲስ አበባ ከተማንና የአዲስ አበባን ህዝብ በዞንና በካድሬ ከፋፍለው እንደ ግል ሀብታቸው እንደሚጫወቱበት እነዚህም የወንድና የሴት ካድሬዎች ህግን ደምብንና የሀገርን ባህል ምን ያህል ይንቁና ያጥላሉ እንደነበር የያንዳንዳቸውን ስምና የሰሩትን ስራ እየዘረዘረ ቁልጭ አድርጎ ያሳያል። አልፎ ተርፎ ሁለትና ሶስት ካድሬዎች ሌሊቱን መክረው የራሳቸው ህግ በማውጣት ያንን ሌሊት ያወጡት ህግ በማግስቱ ስራ ላይ ለማዋል በመቶና በሺ የሚቆጠሩ ፖሊሶችን በግል በማዘዝ የፈለጉትን እንደሚያስፈጽሙና ህዝቡ አረ ለምን ባካችሁ ተውን ብሎ ቢጠይቅ እስር ቤት ያለምንም ፍርድ ቤት ትዕዛዝ እንደሚወረወሩ ስምና ቦታ እየጠቀሰች መጻፏ ታስረዳለች። ከነዚህ ህግ ስነ ስርዓትና ባህል ከመጣሉትና ከሚንቁት የወያኔ ካድሬዎች የሁለቱን ማለትም የአዲስ አበባ ፕሬዝዳንትና ምክትል ፕሬዝዳንት የሆኑት የአቶ አሊ አብዶንና የምክትሉን የካሊድን ለሙስሊሙ ህብረተሰብ አዛኝ ተቆርቋሪ በመምሰል ህዝብ ለህዝብ እንዴት እንደሚያጋጩ የኢትዮጵያ ህዝብ ግን እነዚህ ለሆዳቸው ባደሩ ካድሬዎች የማይበገርና የማይታለል ሙስሊም ክርስቲያኑን በፍቅር በህብረት የኖረና ወደፊትም የሚኖር መሆኑን ጓዳቸው የነበረው ኤርሚያስ እንዲህ አድርጎ ያቀርባል። ባሊ አብዶ ቀጭን ትዛዝ መሰረት ስልጣናውን አቋርጬ ካሊድ ቢሮ ተገኘው። ለኔ ሳይነገረኝ በስሬ ያሉት ወረዳ 24 ሊቀመንበሯ ወይዘሮ ሙሌማ ረሺድና በዛው ወረዳ ቀበሌ 15 አየር ጤና ሊቀመንበሩ ዘርሙ ከማል ተገኝቷል። አንድ የማላውቀው ጺሙን ያጎፈረ በጎልማሳ እድሜ ያለ ሰው የተጠቀለለ ወረቀት ይዞ ተቀምጧል። ግራም ያጋባ ነው። ሰብሳቢው በካሊድ ዲስኩር ተጀመረ። በመዲናይቱ የክርስትናና እስልምና ተከታዮች ህዝብ ብዛት በክርስቲያኖችና መስጊዶች አለመመጣጠን ይህን ችግር የፈጠሩት ያለፉት መንግስታት እንደሆኑ አብዮታዊ መንግስታችን የተዛባውን ለማመጣጠን በትጋት እየሰራ እንደሆነ ይህ ደግሞ የአብዮታዊ ዲሞክራሲ የጸና ደጋፊ የሆነውን የሙስሊሙ ማህበረሰብ የበለጠ ያስደሰተው እንደሄደ ተናገረ ካሊድ። እነሱ አንገታቸውን እየነቀነቁ ትክክል ነው ለማለት ሞከሩ። እኔ ደግሞ ተከታዩን ለመስማት በመጓጓት አዳመጥ ነው። የተሰበሰብንበት ምክንያት በወረዳ 24 ቀበሌ 15 ሁለት የተለያዩ ቦታዎች ላይ ህጋዊ በሆነ መንገድ የመስጊድ ግንባታ አለ ስለተፈቀደ አፈጻጸሙ ላይ ለመነጋገር እንደሆነ ገለጸልን ካሊድ። በስብሰባው አብረው ያሉት ጎልማሳ መሐመድ እንደሚባልና የመስጊድ ግንባታው አስተባባሪ እንደሆነ ጨምሮ ተናገረ። ባንድ ቀበሌ ውስጥ በተመሳሳይ ግዚያቶች መስጊድ ለመስራት እንዴት ይፈቀዳል የሚል ጥያቄ አነሳው። ሰዎቹ የመስጊድ ግንባታ የጠየቁትና የጠቆሙት በከተማው ማስተር ፕላን መሰረት ህግን ተከትለው እንደሆነ በድጋሚ ገለጸ። ካቢኔው በቅድሚያ ለሚመጣ ጥያቄ ፍትሃዊነቱን እየፈተሸ እንደሚፈቅድ ጭምር ቆጣ ብሎ ተናገረ እንዳለቀው። ወይዘሮ ሙሌማ በበኩሏ የመስጊድ ግንባታ ጥያቄው የአስተባባሪ ኮሚቴው ብቻ ሳይሆን በቀበሌው የሚኖሩ ሙስሊሞች መሆኑን የሚያሳይ የድጋፍ ፊርማ የተሰባሰበበት ወረቀት አውጥታ አሳየች። ኮሚቴው በጠራው ስብሰባ በአካል ተገኝታ እንዳረጋገጠች ማስተማመኛ ሰጠች። የቀበሌው ሊቀመንበር እሱ የሚያስተዳድረው ቀበሌ ከፍተኛ የማስፋፊያ ቦታ ስለሆነ ጥያቄውን ፍትሃዊ እንደሚያደርገው ነገረን። የህዝብ ስርጭቱን በጎሳና ሃይማኖት በመከፋፈል ዘረዘረ። የሃይማኖት ተቋማት ብዛት ኢፍሃት ኢፍህታዊ በሆነ መልኩ እንደተሰራጨ ገለጸ። የመጨረሻው ተናጋሪ ጎልማሳው እንግዳ ሆነ። ሰውየው ፍቃዱን ለማግኘት 6 ወር እንደፈጀባቸው አንደኛውን መስጊድ ለማሰራት ቃል የገቡት የአንድ አረብ ሀገር ልዑል እንደሆኑና ጣላቸውን ሳይጥፉ መፍጠን እንዳለባቸው፣ ሁለተኛውን የሚያስገነቡት በአካባቢው መኖሪያ ቤት የሰሩ የቡና ነጋዴዎች እንደሆኑ ተናገረ። በጁ ያዘውን ፕላን እየዘረጋ በተጨማሪም በአካባቢው ለህዝቡ የሚጠቅሙ መሰረተ ልማት ትምህርት ቤትና ጣቢያ አብሮ እንደሚገነባ ማብራሪያ ሰጠ። እነሱ የተናገሩት እውነት ከሆነ ህብረተሰቡ ሃይማኖት ሳይለይ በጋራ ተረዳድቶ እንደሚሰራ የቀደሙ ልምዶች እንዳሉ ስለማውቅ ዝምታን መረጥኩ። የአዲስ አበባ ክርስቲያንና ሙስሊም ማህበረሰብ ከመቻቻል አልፎ እርስ በራስ የሚረዳዳ ህዝብ ነው። ደስታውን፣ ሀዘኑን፣ አውዳመቱን በጋራ የሚያከብር ጨዋና የሚያስቀና። ቤተሰቦቻችን የአመቱ ገብርኤልን ለመዘከር ድግስ ሲያዘጋጁ 2 ድስት ጥደው ነው። በተመሳሳይ የረመዳንን ጾም ሙስሊም ጎረቤቶቻችን ቤት ሄደን አብረናቸው እናፈጥራለን። እንደነሱ የጾሙን ወቅት በጉጉትኛም እንጠብቅ ነበር። ካሊድ ግንባታው እንዴት እንደሚፈጸም ዘርዘር አድርጎ አቀረበ። ዙሪያውን የማጠር ስራ ለሌሊት እንደሚጀመር፣ ኮሚቴዎቹ በቂ ድንጋይ፣ አሸዋና ሲሚንቶ እንዳዘጋጁ፣ ከዞኑ የተውጣጡ 200 ፖሊሶች እንዲዘጋጁ ለፖሊስ ኮሚሽነሩ ጥብቅ መመሪያ መሰጠቱን ገለጸ። ጸረ ሰላም ኃይሎች ሊያደርሱ የሚችሉትን ትንኮሳ የመመከት ስራ በወረዳው ፖሊስ አዛዥ ተስፉ ፈርሻ እና በእኔ ላይ እንደወደቀ ነገረን። እነሱ በገለጹት መልኩ ከሆነ ለምን እንደ ሌባ በሌሊት ያውም በፖሊስ ታጅበን ለመፈጸም እንፈልጋለን የሚል ጥያቄ አነሳው። ካሊድ እኩልነትን የማይወዱ ጥቂት የአብዮታዊ ዲሞክራሲ ጠላቶች እንዳይረብሹ በማሰብ የታቀደ መሆኑን ነገረኝ። ካሊድ ስለ አብዮታዊ ዲሞክራሲ ሲናገር አወቅሽ ከተባለችው የቄሱ ሚስት ያስነቃል። ካሊድ እኮ አብዮታዊ ነበር። የነ ካሊድን ስብሰባ እንደጨረስኩ በቀጥታ ጦር ኃይሎች ወደሚገኘው የኮማንደር ተስፉ ፈርሻ ቢሮ አመራሁኝ። ኮማንደር መገናኛ ራዲዮ ላይ ተተክሏል። እረፍት እንዳጣ ፊቱ ያስታውቃል። ጭላሸት መስሏል። መምጣቴን እንዳረጋገጠ ጊዜ ማጥፋት አልፈለገም። የመጀመሪያው ኦፕሬሽን ሌሊት 8 ሰዓት፣ ሁለተኛው በንጋታው በተመሳሳይ ጊዜ እንደሚጀመር ነገረኝ። ለመጀመሪያው ቀን 100 ፖሊሶች እንደተዘጋጁና አስቀድመው ሌሊቱ 7 ሰዓት ላይ መንገዶቹን እንደሚዘጉ፣ እስከዛው ድረስ ከወረዳው መከላከል ኃላፊ ውጪ ማንም ተልኮን እንደማያውቅ ገለጸ። ይቅርታ፣ ቀድሞ መንገሩ ችግሩ ምን እንደሆነ ጠየቅኩት። ኮማንደር ፊቱን ከስክሶ ሚስጥሩ እንዳይወጣ ተፈርቶ ነው። እንደምታውቀው የሃይማኖት ነገር በጣም ስስ ነው። መስጊድ እንዲገነባ ትዕዛዝ የተሰጠባቸው ሁለቱም ቦታዎች በጥምቀት በዓል የታቦት ማደሪያ ናቸው። የሚቀጥለው ወር ደግሞ የጥምቀት በዓል የሚከበርበት ስለሆነ ከፍተኛ ግጭት ሊነሳበት ይችላል የሚል ግምት አለን አለኝ። ታቦት ማደሪያ ታቦት? ከተቀመጥኩበት ተነሳው። መረጃ ያለ መስሎ ነበር። ሌላ ቦታ ቢሆን ምን አስጨነቀን ብለህ ነው? ቢያንስ የጥምቀት በዓል ይለፍ ብለናቸው ነበር። አሊ አብዶና ካሊድ ግን እኔንና የፖሊስ ኮሚሽነሩን በፍቃዱ ቶሌራን ጠርተው ማስፈጸም ካልቻላችሁ የሥራ መልቀቂያ አስገቡ ብለው አስጠነቀቁኝ አለኝ ኮማንደር። ከኮማንደር ጋር አብረን አምሽተን ሌሊት 7 ሰዓት ሲሆን ኦሪንቴሽን ወደሚሰጥበት ቦታ ሄድን። ቦታው በአየር ጤና ትምህርት ቤት ወደ ውስጥ 1 ኪሎ ሜትር ያህል የሚያስገባ የተንጣለለ ሜዳ ላይ ነው። ከሜዳው ፊት ለፊት የኪዳነ ምሕረት ቤተክርስቲያን ይታያል። ቦታው ቤተክርስቲያኗ በጥምቀት በዓል ታቦት የምታሳድርበት ቦታ ነው። 100 ፖሊሶች በአምስት ቡድን ተከፍለው በሜዳው ዳር ተቀምጠዋል። ግራ መጋባት ይታይባቸዋል በፖሊሶቹ ላይ። በአካባቢው ሕግ ወጥ ግንባታ የማፍረስ ሥራ በየጊዜው ስለሚከናወን ለዛ የሚታዘዙ እንደሆነ በሹክሹክታ ይነጋገራሉ። አንዳንዶቹ ደግሞ የወታደር እጥረት ስለተከሰተ ባድመ ሊልኩን ነው ብለው ሲቀላለዱ ሰማኋቸው። ኮማንደር ተስፉ በየቡድኑ እየዞረ ኦሪንቴሽን ሰጠ። እያንዳንዱ ቡድን ወደ ሜዳው የሚያስገቡ 5 መንገዶችን እንደሚዘጋ፣ ሁኔታዎች ከቁጥጥር ውጭ መውጣታቸውን ከማዕከል ካልተነገረ በስተቀር አንድም ጥይት እንዳይተኮስ፣ ምግብን ጨምሮ ሌሎች ሎጂስቲክ በተመደቡበት ቦታ እንደሚከፋፈልና ማንም ከምድብ ቦታ መንቀሳቀስ እንደማይችል ትዕዛዝ ሰጠ። ጥያቄው የሌለው ፖሊሳዊ ትዕዛዝ። ኦፕሬሽኑ ተጀመረ። የቡና ነጋዴዎች ከተባሉት ግለሰቦች ቤት ውስጥ ድንጋይና አሸዋ ሞልተው የቆሙ ከ10 በላይ የጭነት መኪናዎች ተግተልትለው የጫኑትን አራገፉ። በየቤቱ ተደብቆ የነበረው ግንበኞችና ቀን ሰራተኛ ከፖሊሱ ቁጥር በላይ ሆኖ ተዘረገፈ። የአጥር ግንባታው በአምስቱም መንገዶች ዙሪያ ተጀመረ። ለጠጠር መጣያ እስከሚቸግር ድረስ ሜዳው በወጣት ሙስሊሞች ተጥለቀለቀ። ዘግየት ብለን እንዳጣራን ነው አብዛኞቹ ወጣቶች የአካባቢው ነዋሪዎች አልነበሩም። ከአዲስ አበባ ዩኒቨርሲቲ ህንፃ ኮሌጅ፣ ኮተቤ መምህራን ማሰልጠኛ፣ ከመርካቶ፣ አጠናተራ፣ ከየትም ተሰብስበው የመጡ ናቸው። ከኪዳንም ከንጋቱ 12 ሰዓት ላይ ከኪዳነ ምህረት ይስማይ ነበርው ቅዳሴ ተቋረጠ። ከቤተ ክርስቲያኑ የድረሱልኝ ጥሪ ተስተጋባ። የደምጽ ማጉያው የኡታ ደምጽ ደጋግሞ አሰማ። ያከባቢው ነዋሪ ቤተ ክርስቲያኑ ላይ አደጋ ደረሰ በማለት ሊታደጓት መሯሯጥ ጀመሩ። ወጣቱ፣ አዛውንቱ፣ ክርስቲያኑ፣ ሙስሊሙ ወደ ቤተ ክርስቲያኑ ቅጥር ግቢ ቀረበ ብዬ ቆምኩ። ቄሱ በማይክሮፎን ህዝቡን የሚያነሳሳ ንግግር እያደረጉ ነበር። መንግስት ፖሊስ አሰማርቶ የጥምቀት ማደሪያውን ለባለ ሀብት እያከፋፈለ እንደሆነ ይናገራሉ። አጠገቤ የዛፍ ዝንጣይ የያዙ አዛውንት ሙስሊም ለየት ስላሉብኝ ምን እንደተፈጠረ ጠየኳቸው። ዝንጣፊውን እየጣሉ እሳት የተነሳ መስሎኝ ነበር እኮ ከቄሱ እንደሰማሁት የጥምቀት ማደሪያውን መንግስት ለባለ ሀብት እየሸጠ ነው። ይሄ መንግስት ግን ምን ነክቶታል? እኔ እዚህ አከባቢ ከኖርኩ ከ10 አመት በላይ ሆኖኛል። ፖሊሶቹ አሁን የከበቡት ቦታ በየአመቱ የጥምቀት ማደሪያ እንደሆነ አውቃለሁ። እኔ በእምነቴ ሙስሊም ነኝ፣ ነገር ግን የሃይማኖት ቦታዎች መከበር አለባቸው አሉኝ። አባቴ እኔ እንኳን የሰማሁት ለመስጊድ ሊሰጥ እንደሆነ ነው አልኳቸው ስሜታቸውን ለማየት ፈልጌ። ተሳስተሃል ወንድሜ፣ ይህ በፍጹም የሚሆን አይደለም። ሙስሊሙንና ክርስቲያኑን ለማቃቀር ካልታሰበ በስተቀር እኔ አካባቢውን ወክዬ የወረዳው እስልምና ምክር ቤት አባል ነኝ። የመስጊድ ግንባታ ጥያቄ ያቀረብ ነው ትምህርት ቤቱን ተሻግረህ እዛ ባለው ክፍት ቦታ ላይ ነው። የክርስቲያን ወንድሞቻችን ደግሞ ድጋፋቸውን ሰጥተውናል፣ ድጋፍ አግኝተናል። ከሰውየው ጋር እያወራው ሲቪል የለበሰ ፖሊስ ወደ ጆሮዬ አንሾካሾከ። ሁኔታዎች እየተባባሱ መምጣታቸውን፣ ነዋሪው ስለት ያላቸው ነገሮች ይዞ መውጣት መጀመሩን፣ መንግስት መሳሪያ ያስታጠቃቸው ሚሊሻዎች ከህዝቡ ጋር እንደተሰለፉ ነገረኝ። የቤተ ክርስቲያኑን መብራትና ስልክ እንደቆረጡትና ደወሉን ለጊዜው እንደተቆጣጠሩት ገለጸልኝ። በስውር ፖሊሶች ታጅቤ ወደ ግንባታ የሚካሄድበት ቦታ ሄድኩኝ ይላል። እንግዲህ ጤና ይስጥልኝ አድማጮቻችን፣ ይህ የወያኔ ካድሬዎችን ተንኮልና መሰሪ ስራ በሚያጋልጠው መጽሐፍ የጀመርነው የዛሬው ፕሮግራማችን እንደተለመደው እስከ 6 ሰዓት ይቆያል። ግሩም ይሄንን መጽሐፍ የተወሰነው ፓርት አንብባል ሙልጌታም ሌሎቻችሁም። ይሄ ውዝግብ የት እንደደረሰ ረጅም ሰዓት ስለሆነ ትተነዋል። መጨረሻ ላይ ኢትዮጵያ ውስጥ በክርስትና ሃይማኖት ኢትዮጵያኖች በጠቅላላ ሙስሊሙ ምረሰን የሚያከብረውን ይሄን ክብር የምንሰጠውን የሌላውን ሃይማኖት ክብር እንሰጣለን። የታቦቱን ፖሊሶቹ መጨረሻ ላይ በምንድን ነው ይዘውት ሄዱ?
ታቦቱን ጭራሽ አስሸክበው ወረዳ ጣቢያ እንዳሰሱ እንደወሰዱት ነው የሚገልጸው። በፖሊስ መኪና ተጭኖ
ታቦቱ ፖሊስ
ጣቢያ እንዲያደር መደረጉም ተገልጿል በመጽሐፉ ላይና፣ ያው ሰዎች እንግዲህ ኢትዮጵያውያኖቹ መጽሐፉን ባገኙበት ሁኔታ ገዝተው ቢያነቡ በርካታ ጥቅሞች ያገኙበታል እንላለን።
እና አድማጮቻችን እንግዲህ ይሄን ይመስላል። የወያኔ ካድሬዎች ህዝቡን እርስ በርሱ ለማጣላት ግን እዚሁ ላይ ታሪኩ ላይ እንዳየነው የእኚህ ሽማግሌ የሙስሊሙ ተወካይ ምንድን ነው ዛፍ ይዘው ነው የሮጡ የሄዱት ቤተክርስቲያኑ የተቃጠለ መስሏቸው ሊያጠፉ እና እንዲህ አይነቱን ህዝብ ነው የኔ ኢትዮጵያ የኔ ኢትዮጵያ ምላት እንዲህ አይነቱ ህዝብ ያለባትን ሀገሬ ነው ሀገራችንን ነው እነዚህ መሰሪ የወያኔ ካድሬዎች እበላባይ ሆዳደሮች እርስ በርሱ ህዝቡን ሊያጋድሉት ታጥቀው የተነሱ አሁንም የሚያደርጉት ይሄንን ነው። ለማንኛውም በዛሬው ፕሮግራማችን እንግዲህ ሰፋ ያሉ ዝግጅቶችን ይዘናል። የልጆች ፕሮግራም አዘጋጃችን ዛሬ እዚህ ስቱዲዮ ድረስ መጥቷል። ውይይት እናደርጋለን። አጠር ያለች ውይይት ስለ አዲስ ዓመት ለህፃናት ያዘጋጀው ካለ ይገልጽልናል። አቶ ሞላ የዚህን የክሱን ሁኔታ በተመለከተ ክሱን ያቀረበው የኢትዮጵያ ዴሞክራቲክ መድረክ የኢትዮጵያ ዴሞክራቲክ ፎረም የተባለው ድርጅት ነው። እሱን በተመለከተ ክሱ ምን እንደመስልና በተለይ ያንን ክስ እዚህ ደረጃ ለማድረስ ያደረጉትን አቶ ሞላና የስራ ጓደኞቹ ያደረጉትን ትግል ይገልጹልናል። ትናንትና ስብሰባ ነበራቸው። የሚያሳዝነው ያንን ስብሰባ ኢትዮጵያዊ በሙሉ እንዳለ ግልብጥ ብሎ ማዳመጥ ያደርገዋል ብዬ ገምተን ነበር። ብዙዎቹም እንደዚህ ያሉት ራሱም ፈረንጁም ትንሽ እንደመታዘብ ነው ያየሁበት። ምንድን ነው የኢትዮጵያውያኖች እዚህ በነጻ ሀገር ውስጥ ሆነው ችግራቸውን እንኳን ሌላ ሰው ሊፈታላቸው ሲሞክር ወደ ኋላ የሚሉበት ብሏል። ግን የትናንትናው እንኳን ለየት ያለ ነው። እኔም የታዘብኩት እኔ ራሴ የመድኃኔዓለም ቤተክርስቲያን ሄጄ ሁኔታዎችን ድግስ ነበር፣ እዛ ላይ ተሳትፎ ያለው ብዙ ሰው ወደዛ ሄደዋል። ሌሎችም ነበሩ ነው የሚባለው በዓሎች። ለወደፊቱ አንድ የኢትዮጵያ ድምጽ ሬዲዮ የሚሰጠው ምክር ቢኖር ምንድነው ለኢትዮጵያኖች ሀሳብ ማቅረብ ኢትዮጵያኖች የሁሉ ነገር የጋራችን ነው ቤተክርስቲያኑ መስጊዱ የኢትዮጵያ ችግር ሁሉ የጋራችን ስለሆነ በአንድ ቀን የጋራ የሆኑ ነገሮችን ከማድረግ بنቆጠብና አስቀድመን እነዚህን ነገሮች بنዋይባቸውና ተራ ወይም ደግሞ بنመካከርባቸው እንዳንከፋፈል ይረዳናል የሚል አስተሳሰብ አለን። ለማንኛውም ይሄንን የትናንት የነበረውን ውይይት ኢትዮጵያ በሙሉ እንዲያዳምጠው ስለምንፈልግ አቶ ሞላን እዚህ ድረስ ጋብዘናል። ሌላ ጋዜጠኞች በቅርቡ በዛም በጣም ብዙ ጋዜጠኞች ከኢትዮጵያ ሸሽተው አንድ ቦታ ይገኛሉ። ከዛም በቀጣ እነሱን ለማነጋገር እንሞክራለን። ለምን እንደሸሹ በምን አይነት ሁኔታ ላይ እንዳሉ ኢትዮጵያኖች በስደት ዓለምን ያጥለቀለቃት ነው ያጥለቀለቀናት ነው አገራችንን ትተን ባዶዋን ያስተረፍ ነው ለወያኔ የተው ነው እንዴት እንደምናደርግ እንግዲህ ፈጣሪም ቢረዳን እኛም የተቻለውን ካላደረግን ዋጋ ያለው አይመስለኝም። ለማንኛውም እነዚህን ጋዜጠኞች ዘን ቀርባለን። ሌላም እንደዚሁ ከኢትዮጵያ ሙልጌታ ውይይት ይኖረናል ይመስለኛል ከተሳካልን የስልክ ነገር ኢትዮጵያ ከመደወል አንዳንድ ጊዜ ጨረቃ ላይ መደወል ይሻላል ይላሉ። እንደው የጨረቃ ላይ የስልክ መስመር ቢኖር አይ ቲንክ የጨረቃው ሳይቀር ላይቀርም የሚሉ አሉ። በነገራችን ላይ መንግስት የላትም እየተባለች የምትታማው ሶማሊያ ከኛ የበለጠ የተሻለ የቴሌፎን አገልግሎት ይሰጣሉ ይባላል። የኛዎቹ ምንድነው ያን ሁሉ ሚሊያርድ የታረጉታል ሲባል በብዛት የሚያወጡት ለምንድነው እሱ ይሄ ሴኩሪቲ ይሄ ለጠለፋው ለመቆጣጠሩ ለምናምኑ ነው የሚያወጡትና እዘኑላቸው ብዙ ወጭ አለባቸው የሚሉን አንዳንድ አሽዋፊዎች አሉ። እስቲ እኛም የቻልነውን ያህል ለማዘን እንሞክራለን። ግን ዋናው ቁም ነገርኛ ቴሌፎንም እናቀው ሰዎችን ማገናኛ ነው። ያንን እስካላደረገ ድረስ ጠለፋውን እነሱ ስለርሳቸው በግላቸው ቢተላለፉበት እንመክራለን። እንግዲህ አድማጮቻችን በዚህ በተረፈ እንግዲህ በ13 ዋናው የደራስ ቆርሶ አያሳንሱ ነው አይደለ?
አው የኢትዮጵያ
የሆድ ነገር የሆድ ቁርጠት
የኢትዮጵያ ድምጽ ሬዲዮ የአዲስ ዓመትን በማስመልከት አሪፍ ቀን ነው ያለው
አይደል?
ሐሙስ ዋለ አዲስ ዓመታችን እኛ ቀዳሚ በህብረትና ክብሩ ዓለም ብለን ዝግጅቶቹ ከሞላ ጎደል
ዛሬ
አንዳንዱ መርሶ አልወደውም ብሏል 99 የሚባል ነገር አሁን ኦልሞስት አልቋል። አሁን የቀረን ያው የዲኮሬሽን ስራ ብቻ ነው። ዲኮሬሽን ማድረግ በዛን ቀን ስለሆነ 100% ነው
እንዳል። በዚህ አጋጣሚ አድማጮቻችን ጉልበት ኦልዌስ ያስፈልጋናል። ጉልበት መተባበር ተባብረው ምንድነው ሀገራችን የሚሉት ነገር አለ ተባብረው ምን ያሉት ነገር አይሸትም ይባል የለም ልክ እንደዛ 50 ሰው ለአንድ ሰው ሸክሙ ነው ለ50 ሰው ግን ሽታው ነው። እነዚህ ግን ደግሞ በጋራ የሰሩት ነገር ይጣፍጣል። በጋራ በፍቅር የሰሩት ነገር ቢበላሽ እንኳን አብረን ነው የሰራነው ይባላልና ጉልበት ያስፈልገናል እርዳታ ያስፈልገናል። ተባበሩን ደውሉልን በ19100 የፕሮግራም በሚካሄድበት ሰዓት እርዳታችሁን ለግሱልን።
በዚህ አጋጣሚ ሀመት ላቆርጥና አውሮፓ ላይ እና አሜሪካ ላይ የሚሰሙ ከዚህ በፊት አንዳንድ እርዳታዎች ሲያደርጉ የነበሩ በግል እየደወሉ ነበር።
ኦኬ
ከቻሉ ላይቭ ገብተው
አሳባቸው
መስጠት ይችላሉ። በግል ደውለው እንደዚህ ሲሉኝ ነው እሺ
እናስተናግዳቸዋለን።
ሬዲዮኑ የናንተስ ከሆነ እኛም ለናንተ እናንተም ለኛ የምትሉ ከሆነ ላይቭ ገብታችሁ ያለውን
የምትሉትን
እንሰማለን። በአሉን አብረን ለምንላይም እናከብራለን ነው።
አዎ ተናገሩ። አሜሪካን፣ አውስትራሊያ፣ አፍሪካ፣ አውሮፓ፣
ጀርመን፣
ኢትዮጵያውናችሁ በሙሉ እናስተናግዳለን። የኢትዮጵያን አዲስ አመትና የኢትዮጵያ ድምጽ ሬዲዮን 21ኛ አመት አንዱ ምን አለኝ መሰላችሁ? ትናንትና ስብሰባ ላይ አገኘችው እንደ 21 አመት ሮጣችኋል አሁን እኛንን መሮጥ ያለብን አለኝ። አረ እግዚአብሔር እንዴ በደስታኑ እናሮጥ ብያለሁኝ። እና 21 አመት የሮጥንበትን ይሄን ሬዲዮ እናንተም እንግዲህ ተካፈሉን። እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንደምትሆኑ ተስፋ ማድረግ ፕሮግራማችን እንደተለመደው በሙዚቃ መጀመር ቴክኒሽያናችን ግሩ ይችን ሙዚቃ ጀባ ይለናል።
ምን ኤላዊው ዘማ wait your God's inside Zemana uletu Sitsamo Banaka
አበባየሆይ ባልንጀሮቼ ውበዘራ እንጀሰብረ ቤትስክሰራ እንኳን ቤትና የለኝ ነበር እደጃጣለው ኮኮብ ስቦት ወበል ማሲንኮ ወበል ክራሪ ስፈናገለ ወበል ዋሽንት አንተ ማሲንኮ ስታይ ሰው ታቦ እንኳን አደረሰ
ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰምናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለህፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ዜማ ያቀናበረው ቅዱስ ያሬድ ነው። ቅዱስ ያሬድ የተወለደው በ500 ዓመተ ምህረት ማለትም ከ1500 ዓመታት በፊት የተወለደው በአክሱም ከተማ ከአባቱ አብዮት ወይንም ይስሐቅ እና ከእናቱ ክርስቲና ወይንም ታውክሊያ ነው። ቅዱስ ያሬድ አባቱ አብዮት በህፃንነቱ ስለሞተበት እናቱ ታውክሊያ በሃይማኖት ኩትኩታ በፈራ እግዚአብሔር አሳደገችው። ህፃኑ ያሬድ በሰባት ዓመቱ ትምህርት እንዲማር በአክሱም ቤተ ጉባኤ መምህር ወደ ነበሩት ወደ ጌዲዮን ወሰደችውና ትምህርት መማሩን ቀጠለ። ጌዲዮን የአባቱ ወንድም ስለነበረ የህፃን ያሬድ አጎቱ ነው። አጎቱም አስተማሪም የነበሩት በቅርብ እየተከታተሉ ያስተምሩት ነበር። ሆኖም ተመስጥ አርከባብሎ ብዙ አመት ተኩላለ። በዚህ ምክንያት ከለታት አንድ ቀን አጎቱ ወይም መምህሩ ጌዲዮን ተናቶ ክፉኛ ገረፉት። ቅዱስ ያሬድም በዚህ ተበሳጭቶ ተስፋ ቆርጦ አክሱም ከተማ ወጥቶ ወደ እናቱ መንደር ጉዞ ጀመረ። ከዛም ደክሞት አንድ የውሃ ምንጭ ዳር ተቀምጦ ሲያዘንና ሲያለቅስ እግዚአብሔር እንዲህም ያጽናና ምልክት አሳየው። ቅዱስ ያሬድ በዛፍ ስር በውሃ ምንጭ ዳር ተቀምጦ ወደ ዛፉ ሲመለከት አንድ ትል የዛፉን ፍሬ ለመመገብ ወደ ላይ እየወጣች እየወደቀች ተደጋጋሚ ሙከራ ስታደርግ ከቆየች በኋላ በሰባተኛው ጊዜ ወጥቶ ፍሬውን ሲመገብ ተመለከተ። ተመራማሪው ተማሪ ያሬድ ከዚህ ትልቅ ጥረት ስኬት ወይም ውጤት ተምሮ እኔም ተስፋ ሳልቆርጥ ብዙ ጥረት ካደረኩ እኔም እንደዚህ ሊሳካልኝ ይችላል ብሎ በተስፋ ተጽናንቶ እንደገና ወደ መምህሩ በመመለስ ትምህርቱን ለመቀጠል ወሰነ። በዚህ ጊዜ ወደ መምህሩ ጋር ተመልሶ አጎቱም ጌዲዮን ተቀብሎ ማስተማሩን ቀጠለ። በዚህ ጊዜ ህፃን ያሬድ ለብዙ ጊዜ አልገባ ያለው ለውን ትምህርት በአጭር ጊዜ ውስጥ የግብረ ዲያቆን ትምህርት አጠናቆ አክሲዮን ጽዮን በተከታታይ ጥሩ አገልጋይ ዲያቆን ሆነ። ትምህርቱንም በስፋት ስለቀጠለበት የመጽሐፍተ ብሉያትና የመጽሐፍተ ሐዲስ ትርጉማትን ሊቅ ሆነ። ልጆች፣ ከዚህ በፊት እንደተናገርነው በኢትዮጵያ ውስጥ 5 የተለያዩ ዜማዎች አሉ ብለን ነበር። ከነዛ ውስጥ አንደኛው እግዚአብሔር የሚመሰገንበት መንፈሳዊ ዜማ ወይም ማህሌት ማለትን ከ1500 ዓመት በፊት በኢትዮጵያ በግዕዝ አቀነባብሮ ያቀረበው ቅዱስ ያሬድ ነው። ይኸው ዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያኖች በሙሉ እግዚአብሔርን ለማመስገን የሚጠቀሙበት ዜማ የተቀነባበረው ከ1500 ዓመት በፊት ነው። ስለዚህ ልጆች ስለዚህ ከቅዱስ ያሬድ የተማርነው ነገር ቢኖር ኑሮ ላይ ምንም ቢሆን ቢከብድ ምንም ቢል ጥሮ ግሮ ከሰሩ መጨረሻው እንደሚያምር ልጆች ባለፈው ጊዜ ክቡር ከበደ ሚካኤል በኢትዮጵያ ታሪክ ስነ ጽሑፍ ውስጥ ብዙ ታሪክ አበርክተዋል ብለን ታሪካቸውን ሰምተን ነበር። እስቲ ከሳቸው ተረቶች ውስጥ አንዱን እንስማ ዛሬ። የተረቱ ማረስ ታማኝነት ከሁሉም የበለጠ ነገር ነው። ልጆች ታማኝነት በጣም ዋጋ እንዳለው ታውቃላችሁ አይደለ? እስቲ አንድ ተረት እንስማ። ታማኝነት ከሁሉ የበለጠ ነገር ነው። የንጉስ ግምጃ ቤት ሆኖ የሚሰራ አንድ ሰው ነበር። እሱም የንጉሱን ገንዘብ እየሰረቀ በጥቂት ጊዜ ውስጥ ብዙ ሐሰብስቦ ከበረ። ኋላም ከንጉሱ ዘንድ ቀርቦ እንግዲህ ወዲያ እየነገድኩ ለመኖር አስቤያለሁ፣ ግርማዊነቱ ፈቅደውልኝ ቢያሰናብቱኝ እወድ ነበር ብሎ ለመነ። ንጉሱም መልሱን በኋላ ሰጥሃለሁ አለውና አሰናበተው። እሱም ከወጣ በኋላ የሱ ተቆጣጣሪ ሆኖ የሚሰራውን ሰው አስጠርቶት የግምጃ ቤት ስራውን በትክክል ይሰራል ብሎ ጠየቀው። ተቆጣጣሪውም የጎደለውን ገንዘብ ሁሉ በመዝገቡ አመልክቶ የሰረቀው ገንዘብ ልክ ለንጉስ አስረዳው። ንጉሱም ከዚህ በኋላ በግምጃ ቤቱ አስጠርቶ እንዲህ አሉት፣ አንድ ሰው ከለታት አንድ ቀን በገበታ ላይ አንድ ጠርሙስ ወተት አስቀምጦ ሳይከድነው ረስቶት ትቶት ሄደ። አንድ ባብ በጠርሙሱ አፍ ገብቶ ወተቱን ሁሉ ጭልጥ አድርጎ ጠጣ። ከጠጣ በኋላ ተመልሶ በዛ ጠርሙስ አፍ ሊወጣ ቢሞክር ሰውነቱ በጣም ደንድኖና ወፍሮ የጠርሙሱ አፍ አላስወጣም አለው። ምንም ቢታገል ለመውጣት የማይችል ሆነበት። ንጉሱም ወደ ግምጃ ቤቱ ዞር ብሎ እንግዲህ እንዳንተ ሐሳብ ይህ እባብ ከጠርሙሱ ውስጥ ለመውጣት እንዲችል ምን ማድረግ ይገባዋል ይመስልሃል ብለው ጠየቁት። ግምጃ ቤቱን የጠጣውን ወተት ሁሉ መመለስ ያሻዋል፣ ይህን ያደረገ እንደሆነ ሰውነቱ እንደ ቀድሞ ተመልሶ ይቀጥንና የጠርሙሱ አፍ ያስወጣዋል አለው። አለዚያ ግን ለመውጣት አይችልም ብሎ ግምጃ ቤቱ መለሰለት። ንጉሱም ያንተ ነገርም እንደዚህ ያለ ነው ብሎ መለሱለት አስረዱት ይባላል። አደራ በተረከበ ሥራ ላይ ለመንግሥት፣ ለቤተሰብ፣ ለሕዝብ ታማኝ ሆኖ መገኘት ለሰው ከቀረበው ሙያ ሁሉ የበለጠ ቁም ነገር ነው። አያችሁ ልጆች፣ ከዚህ ተረት እንግዲህ ትምህርት እንዳገኛችሁ ተስፋ በማድረግ ታማኝነት ሁልጊዜ ለራስም ለአገርም በጣም ጥሩ ነው። እሺ ልጆች፣ ደህና ዋሉ ልጆች።
Oh, I can't.
ዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ከአጠገቤ የኢትዮጵያ ድምጽ ሬዲዮ የህፃናት ፕሮግራም አዘጋጁ ተሼ ይገኛል። ሰላም ተሼ።
ተነስተን አመት
እንዴት ነው?
እንደና እግዚአብሔር
ነው። የህፃናት ፕሮግራም ያው ላንድ ለተወሰነ ጊዜ ተቋርጦ ነበር። አሁን ጀመረ እንደገና። በአዲስ አመት ዝግጅት ላይ ያለፈው አመት ትንሽ ለየት ያለ ፕሮግራም ነበራችሁ ከማስተዋወሰው። አሁንስ እንዴት ነው? ዝግጅት አለ በተከላለው ህፃናት መምጣት ይችላሉ?
ኦ በጣም ሁልጊዜ ልጆች መቼም አዎ ዌልካም ናቸው።
ያለነሱ
አይሆንም። ልጆች አባቶች ነንና እናቶች ስለሆነ ያለ ልጆቻችን እንኳን ቦታ ላይ አንገኝምና ከመጣና ደግሞ ልጆች ደስ ብሏቸው ሲሄዱ ወላጆችም ደስ ይላቸዋል፣ ሰላምም ረፍትም ያገኛሉ። እና ያንን ቦታ ለመስጠት ሞክራለን።
በየጊዜው የኢትዮጵያውያኖች ዝግጅት ይሄ በተለይ ልደት ደስታ የሆነበት አዲስ አመት የተለያዩ የቤተክርስቲያኑም የመስጊዱም ምናምን በሚዘጋጅበት ጊዜ ህፃናት ልጆችን በብዛት ያለው አንድ ላይ ተሰብስቦ ሲወራጩ ነው ማለት ወዲያ ወዲ ሲሉ ልክ ምንድነው እሱ ለመጀመሪያ ጊዜ በጋራ ተገናኝተው ተነፋፍቆ የተገናኘ ነገር ነው መስሉት እርስ በርሳቸው ሲጫወቱ ሲሯሯጡ ሲጫወቱ ማየቱ ደስ ይላል። ይሄንን በሚያደርጉበት ጊዜ ችግር አይፈጥርባቸው ለተቀላላው ዝግጅት ወይስ የተለየ ፕሮግራም አላቸው? አሁን ለምሳሌ ምግብ እነሱ እንጀራ ሌላው አዋቂው የሚበላው ላይበሉ ይችላሉ። ለነሱም ይሆን ለህፃናት ኮርቡም ይሆን ምን አቃለው እንደምትሰሩ አለ የተጋጀ ነገር አለ?
አለ። አይ በሱ ነው መጀመሪያው ልጆቹ በራሳቸው ያለፈው አመትም እንዳደረግነው ትንሽ ለየት ብሎ ለብቻቸው ነው። በይበልጥ ደግሞ የኛ ልጆች ብዙ ጊዜ እርስ በርሳቸው ሲገናኙ ልክ እንዳልከው በጣም መፈንደቅ ይፈልጋሉ፣ መጫወት ይፈልጋሉና ራሳቸውን ሲገልጹ በጣም በትልቁ ስለሚገልጹ ያንን ደግሞ ለመገጥ ትልልቆች ሰዎች ጋር ሲንቀላቀላቸው እንገድባቸዋለን። ያው በእኛም ባህል በአይናችን ነው የምንቆጥረው ልጆቻችንና ዘካና ያለና ገደል ገባውል ብሎ አንዳንዱ ይሮጣል አንዳንዱ ልጅ ይቆማል ምናምንና ያ እንዳይሆን የተቻለውን ያልገባ የራሳቸው ቦታ ከሆኑ ያቺን እንዴት ነው
ተገናኝተው አይፈቀድም መቆጣት መግረፍ ምናምን የለም እንደ ሀገራችን መቆንጠጥ የለም።
አዎ ግን አዎ የለም ግን አለ ማለት ይቻላል።
ለምን ባይነገራው
አዎ
ይሄ እንዳይሆን ግን አው ለነሱ ለራሳቸው የነሱ ማመት ባል ስለሆነ የተለየ እንትን መኖር አለበት።
እሱ ነው ማድረግ ምን ሞክሮና ምን የምፈልገው ምንድነው ያ ነገር ሆኖ በራሳቸው እንደፈለጉ ጮሆ ፈንጥቀው ሌላውንም ሰው ሳይረብሹ እነሱም ነጻነታቸው ሳይነካ ጥሩ ጊዜ እንዲያሳልፉ ነው ዋናው ፍላጎታችን። ያንንም ለማድረግ ያው በቦታው ከወላጆችም ጋር ተመካክረን ያሉትን እናረጋለን ብለናል። እና ባልከው ደግሞ ስለምግብ የተለያየ ኮርቮች የዶሮም የበሰ ተላልፎ
የማይበሉ ሊኖሩ ይችላል። ይሄ ኖርማል ሃት ዶግ የሚሉትን እንትኑን የማይበሉ ሊኖሩ ይችላል። ስለዚህ ለሁሉም
አይነት ይኖራል። የዶሮም የበሬም አይነት የተለያየ ስጋዎችን እናደጋለን። ካለፈው ጊዜ ትንሽ የሚለየው አንድ መጻፍ አለኝና ልጆች እንጫወት የሚል ከቀመለማ ታፈሰ የተሰላለፈ የተለያየ እኛ ልጆች ሆነን የተጫወት ነው አለና አሁን ለምሳሌ ቅልልቦሽ አለ።
ኦ ስማካለሁ።
አዎ እንደገና ማሐረቤን አያችሁ ወይ ማለት ያሉት ጨዋታዎችን አሁን እነሱና አንዳን ዘመን የማራሴ ማላቀው ጨዋታ ለዚህ ላይ አንበባን እኛ አልተጫወትኳቸው። አሁን ደብ እየጠየቅኩ አንተ ማላቀው ስትለይ ነበር።
እኔ ማሐረቤን ያያችሁ አቃለሁ ቅልልቦሽ አቃለሁ ብይ ቆርኪ ምናምን አቃለሁ።
አዎ እንጂ እሱን እናረጋለን ይሄ ስራ ኳስ ምናምኖችን እና ወይዘሩም ጥሩ ከሆነ ምናልባት ግብዛው ካባወጣም ማለት ነገር እንሞክራለን። ካልሆነ ግን እኚህ ቤት ውስጥ መጫወት የሚችሉ ሰኞ ማክሰኞ ትንሽኛ የተጫወትነውን ጨዋታዎች ወላጆችን በይበልጥ ሴቶች ቅልልቦች ጎበዞች ናቸው ብይዘን መተን ትንሽ እንዲሞክሩና እንዲህ አይነት ነገሮችን አዲስ ካለፈው የተለየ የምናደርገው እሱን ነው። ግን በተረፈ ያው መሳል ምናምን
አይደል
የተለያየ ታለንትም ጨዋታ መስፈን እርስ በርሳቸው የሚያደርጉት
አባባዮች ላይ ጊዜ ልጆችን አያሉ አባባዮች ሲደረገ ተሰልፈው ይሄዳሉ።
እሱ በደንብ እነሱ የግላቸው ነው እሱ የማይነካባቸው ሁሉ ያለ ነው።
ስለዚህ አዲስ አመት የነሱም ስለሆነ የአዲስ አመት በዓላቸውን እነሱም መተው እንዲያከብሩ ትጋብዛላችሁ ማለት
ነው ወይ? በጣም በጣም
ያለ እነሱ አይደለም እነሱ ሲሯሯጡ ሲንጫጡ አሁን ሲንጫጡና ሲሯሯጡ አመት ባሉም አመት ባሉም የሚመልሰው አለበለዚያ ያዘን ቤት ነው የሚመስለው። እነት ለምንናገር ምን ቢደለቅ ምን ቢጨፈር ልጆች እየተባባሉ ወዲያ ወዲህ ካልተሯሯጡበት እንትን አይመስልም
አይመስልም። አዎ
ደስታ ያለበት የአዲስ አመት ወይም የፌስት ነገር አይመስልም።
አዎ ልክ ነው።
እንግዲህ አድማጮቻችን የኢትዮጵያ ድምጽ ሬዲዮ 21ኛ አመትና የኢትዮጵያን አዲስ አመት ምክንያት በማድረግ በሴፕቴምበር 13 በሃሉን አዳራሽ እንደተለመደው ሃሉ እንዳ ነው የሚደረገው። አዳራሽ በሚደረገው ስነ ስርዓት ላይ ከ13 ጀምሮ ልጆቻችሁን ይዛችሁ ያገር ባህላችሁን ለብሳችሁ
ልጆቹንም አልብሳው
አልብሳችሁ አንድ ደስ ሲልነሱ በስነ ስርዓቱ ላይ እንደምትገኙ ተስፋ ማድረግ ተሼ በዛሬው ለከኛ ጋር ሆነ ስለ ዝግጅታችሁ ገለጻ ስላደረግልን በኢትዮጵያ ድምጽ ሬዲዮ አድማጮች ስም ከፍ ያለ ምስጋና አቀርባለሁ። መልካም ዝግጅት።
አሜን አሜን። መልካም ዝግጅት።
አድማጮች እንግዲህ በመከታተል ላይ ያላችሁት ጊዜ ስዊድን ውስጥ ተቆልፎ ተላልፎ ለኢትዮጵያ ድምጽ ሬዲዮ ነው። በቀጣይ ከፋሲል ደሞዝ አዲሱ አልበም እንቆቅልሽ እንቆቅልሽ የሚለውን ዘፈን ከምሰማል አይጫወት ማፈር አንዳለኝ ስተኛርሽኛ በንቆቅልሽ በስነበት ቅኔ አሁን ገና መጣሽ ቢባኔ አንዳይን ያለው አይጫወት ማፈር አንዳለኝ ስተኛርሽኛ balaus yempo feilish jwata agrin tisatche baba tsi mata mata takata tsi shomata mendinu bagar mamara bekata agrin satche katiru halalu madat alfish ye balaus yempo feilish jwata agrin tisatche baba tsi mata mata takata tsi shomata
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋር አቶ ሞላ ይገኛል። አቶ ሞላ የኢትዮጵያ ዴሞክራቲክ ፎረም መድረክ በኢትዮጵያ ውስጥ በመርጫው አካባቢ ሳቢያ ለተገደሉትን ኢትዮጵያኖች ወይንም ወንጀል የተሰራባቸውን ኢትዮጵያኖች በተመለከተ እነዛን ወንጀል ሰሪዎች ለዓለም ፍርድ ቤት ለማቅረብ ከተነቃነቁትና ከተወሰኑ የስዊድን የህግ ባለሙያዎች ጋር በመሆን ክሱ ወደ ዓለም ፍርድ ቤት እንዲቀርብ ከታገሉት አንዱና ዋናው ነው። አቶ ሞላ ተናስተልኝ በቅድሚያ ይሄ ግፍ በደረሰባቸው ህይወታቸው ባለፈ በታሰሩ በተጎዱ ሰውነታቸው በተጎዳ ሁሉም አደጋ የተባለ በደረሰባቸው ኢትዮጵያኖች ስም ለዚህ ላደረጋችሁት አስተዋጽኦ ከፍ ያለ ምስጋናውን የኢትዮጵያ ድምጽ ሬዲዮ ያቀርብላችኋል። ኢትዮጵያ ድምጽ ሬዲዮ ምስጋናውን የሚያቀርብላችሁ ውጤት ላመጣችሁ ብቻ አይደለም። ውጤቱ ገና አልታወቀም፣ ወደፊት ነው የሚመጣው። ግን ዋናው ቁም ነገር እኛ ያየነው ምንድነው፣ ለዚህ ስራችሁ ትልቅ አድናቆት የሰጠንበት ምክንያት ምንድነው፣ ይሄ ነገር ማንም ተነስቶ በህዝብ ላይ ወንጀል በሚሰራበት ጊዜ ተመልካች እንዳለ የፈለገውን አድርጎ ዝም እንደማይባል ለወደፊቱ ካንዴም ሁለቴ አስቀድሞ እንዲያስብ ለማድረግ በመቻላችሁ አሁን ይሄንን ወንጀል የሰሩት ሰዎች ይሄን ነገር አደጋው እንኳን ባይደርስባቸው ባይከሰሱ ባይታሰሩ ፍርድ ቤት ባይቀርቡ እንኳን ይሄ ነገር ሳስጨንቃቸው አይቀርም። ምክንያቱም አንድ ቀን እጃቸው ላይ ወድቃሉ፣ በዓለም መንግስታት ፍርድ ቤት እጅ ላይ ወድቃሉ በመስጨነቃቸው ስለማይቀር አሁን ከሚያደርጉት ወደፊት ሊያደርጉት ከሚያስቡት ወንጀል የተወሰነ ደረጃ ሊቀንሳቸው ይችላል በሚል ነውና ከፍ ያለ ምስጋናችንን ላደረጋችሁ ጥረት ከልብ ነው እናደንቃለን። እንዴት ጀመራችሁ አቶ ሞላ?
በጣም አመሰግናለሁ አህመድ። በመጀመሪያ ስዊድን ኢትዮጵያ ሬዲዮ ይሄን እድል ስለሰጠኝ በጣም አመሰግናለሁ። ይሄን ነገር የጀመርነው እንግዲህ እንደምታውቁት በምርጫ 97ን ተከትሎ የተቋቋመ ኢንኳየሪ ኮሚሽን ወይም የምርመራ ኮሚሽን ነበረ በፓርላማ የተቋቋመ። ይሄ የምርመራ ኮሚሽን ያጣራውን ሪፖርት ይዞ ወጥቶ ያን ሪፖርት ኦሬዲ አይተናል። ሁልጊዜ እንዳየንና እንዳነበብን በጣም የተደነቅንበት ነገር ቢኖር በጣም በርከት ያለ ህዝብ እንደተገደለና ከ200 በላይ ኢትዮጵያኖች ተገለዋል፣ ከ300 በላይ ቆስለዋል፣ ከ60,000 በላይ ኢትዮጵያኖች ተግዘው በተለያየ ኮንሰንትሬሽን ካምፕ ተቀምጠው ተሰቃይተዋል። ይህ ሪፖርት ነበረ ሁላችንም አንብበን እንደተረዳ ነው። የአዲስ አበባ ማሳከር ለሁላችንም አዲስ አይደለም ለኢትዮጵያውያኖች የምናወራው ነገር። ግን ከዛ በኋላ የተገኘው እኔ በጣም ስትራይክ ያደረገኝና እንዲሁም ሌሎቹን ያስደነቀው ነገር ግን ከኢትዮጵያ ሴኩሪቲ ኢንተለጀንስ ኦፊስ ያገኘነው መረጃ ነው። ይሄ መረጃ ያገኘነው ምንድነው? መለስ ዜናዊ ኢመርጀንሲ ታክስ ፎርስ አውጆ ኢመርጀንሲ ህግ አውጥቶ አስቸኳይ ጊዜ አዋጅ አውጥቶ ከዚያ በኋላ የአዲስ አበባን ህዝብ ለመጨፍጨፍ ያደረገው ዝግጅት ነው። በዚህ ዝግጅት ላይ ምናልባት ለማወቅ ያህል ብዙዎቻችን እውነት ይሄ ኢትዮጵያዊ ወገን በኢትዮጵያዊ ወገኖቹ ላይ እንደዚህ አይነት ግፍ ሊፈጽም ተዘጋጅቶ ነበር ወይ ብሎ ለማመን በሚያስቸግር ሁኔታ ነው ይሄ ኢንፎርሜሽን የሚያስረዳው። ይሄ ኢመርጀንሲ አዋጅ ከታወጀ በኋላ በአዲስ አበባ ዙሪያ የሚገኙ ኢምፖርታንት ቦታዎች ሮድ ብሎክ ተዘጋጀላቸው፣ በሮድ ብሎክ ታጠሩ። ከነበረው የአራተኛ ክፍለ ጦር የሚሊሻ የፌደራል ፖሊስ እና ሴኩሪቲ ኢንተለጀንስ ሰርቪስ ከዚያ ባሻገር 10,000 የትግራይ ተዋጊዎች አዲስ አበባ የሚኖሩ በሚሊሺያ የሰለጠኑ እነሱ ሪአርምድ እንደገና መሳሪያ ታጥቀው ተዘጋጅተው ነበር። ይሄ ስለማይበቃ አዲስ አበባን ለመወረርና ህዝቡን ለመጨፍጨፍ ሌላ አዝንተን በዝ ስፔሻል የሰለጠነ የጦር ዝግጅት ነበረ። ይሄ የጦር ዝግጅት እንደሚያመለክተው እንደውም ትንሽ ለመግለጽ ያህል ከፌደራል ፖሊስ 10 ሻለቃ ጦር ከውጭ የመጣ ማለት ነው። ይሄ እንትን ማወራው ከአዲስ አበባ ካለው ከነበረው ጦር ተጨማሪ አዲስ አበባን ለመወረር ተዘጋጅቶ የመጣ ጦር ነው። እንግዲህ ከአጋዚ ኮማንዶ ክፍለ ጦር 6 ሻለቆች፣ ከዋርሶና ብላቲን ማሰልጠኛ ማዕከል 3 ሻለቆች፣ ከ44ኛ ክፍለ ጦር 6 ሻለቆች፣ ከአየር ኃይል ዙሪያ ጥበቃ የሚባል ቦታ አለ 2 ሻለቆች፣ ከሰሜን እዝ መቀሌ 2 ሻለቆች፣ ከ20ኛ እና ከ21ኛ ክፍለ ጦሮች የተውጣጡ በልዩ ስልጠና የተሰጣቸው በቋንቋም በአማርኛ ተናጋሪው ጋር የማይግባቡ የአጋዚ ኮማንዶዎች ናቸው። 7ኛ ከማዕከላዊ እዝ ሽሬ 2 ሻለቆች ከ31ኛ እና ከ33ኛ ክፍለ ጦር የተውጣጡ፣ ከምዕራብ እዝ ባህር ዳር 2 ሻለቆች ይህ ከ23ኛ እና ከ43ኛ ክፍለ ጦሮች የተውጣጡ፣ ከደቡብ ምስራቅ እዝ ሻለቃ 12ኛ ጦር እና 2 ሻለቆች በድምሩ 35 ሻለቆች ከሻለቃ ጦር ወይም ባታሊዮን ማለት ነው የተውጣጣ ጠቅላላ የድምሩ ከ55 እስከ 60,000 የሚገመት ጦር አዲስ አበባን ዙሪያውን አጠረ። ይህ ጦር በከባድ መሳሪያ የታጀበ በታንክ በሮኬት ላውንቸር የታጠቀ እና ልዩ ልዩ ስልጠና የተሰጣቸው የጦር ኃይሎች ናቸው። ይህ ጦር አዲስ አበባን የአዲስ አበባን ህዝብ በሰላማዊ ስርዓት በመርጫ ተወዳድሮ መንግስትን የሚያስተዳድረውን መንግስት መርጦ የራሱን አስተዳደር የራሱን መሪ ለመምረጥ የተዘጋጀ ሰላማዊ ህዝብ ነው። በትምህርት ቤት ደረጃ በዩኒቨርሲቲ ብናይ ደግሞ ከርሳስና ከወረቀት ባለፈ ያዘ ማንኛውም እንትን አልነበረም። ይህ በሆነበት ሁኔታ ነው እንደዚህ አይነት የጦር ኃይል አሰልፎ የኢትዮጵያ አዲስ አበባን ህዝብ ለመደምሰስ ተዘጋጅቶ የነበረው። ከዚያ ባሻገር አዲስ አበባን በሰባት ዞን ነው የከፈሉና ኮማንዶ ሴንተር በሚሉት ሰቨን ኮማንዲንግ ፖስት ይሉታል። እነዚህ በእነዚህ ሰባት ኮማንዲንግ ፖስት መጀመሪያ የሴንትራል ኮማንድ ፖስት አላቸው። ጠቅላላ የሚመራው በመለስ ዜናዊ ነው። የአዲስ አበባ ሴንትራል አዲስ አበባ ኮማንድ ፖስት ግን ይመራ የነበረው በአርከበ ቁባይ ነው። አርከበ ቁባይ የራሱ ዝግጅት አድርጎ ከመቀሌ 10 የሚሆኑ ስፔሻሊ ጥላቻ ያላቸው ካድሬዎችን ወደ አዲስ አበባ አምጥቶ ከአጋዚና ከፌደራል ፖሊስ የተውጣጡ ልዩ ኮማንዶች አዘጋጅቶ በእነዚህ ሰባት ኮማንድ ፖስቶች አሰማርቷል። ይህ ነው እንግዲህ ጭፍጨፋው የተካሄደው። አዲስ አበባን በመውረር ጠቅላላ መውጫና መግቢያ በማሳጣት አፍኖ በመያዝ ነው። ግን ይሄን ጭፍጨፋ በጣም ደግሞ የሚገርመው ነገር ይሄን ጭፍጨፋ ለማካሄድ ዝም ብሎ መተኮስና መግደል ምክንያት ስላልነበረው ምንድነው ያደረገው? የኢትዮጵያ ሕዝብ ማለት ቅንጅት የሰላማዊ ሰልፍ እንደጠራ አድርጎ የራሱ የሰላማዊ ሰልፍ ጥሪ ወረቀት በትኗል። ታስታውሱ እንደሆነ ያን ሰላማዊ ሰልፍ ጥሪ አስመልክቶ እርግጥ ቅንጅት አስቀድሞ ያን ሰላማዊ ሰልፍ የቅንጅት እንዳልሆነ አስታውቀው ነበረ። ቢሆንም የተወሰኑ ሰዎች የራሳቸውን እንቅስቃሴ ጀመሩ። በዩኒቨርሲቲ እንቅስቃሴ ነበረ። ተማሪዎች እንደው ድምጻችን ይከበር እያሉ መውጣት ጀምረው ነበረ። በዚያ ምክንያት በተማሪዎች አካባቢ ግድያ ጀመረ። የመጀመሪያዋ ቪክቲም የነበረችው ሽብር ደሳለኝና ከዚያም ቀጥሎ ወጣቱ ነብዩ አለማየሁ ወደቀ። እንግዲህ ከዚያ ህዝቡም ትንሽ ይሄን ሁሉ ዝግጅትና የጦር አሰላለፍ ስላልተረዳ የዲሞክራሲ ያለውን መብት በመጠቀም ሰላማዊ ሰልፍ ቅሬታውን ለመግለጽ ወጣ። እንግዲህ ከዚያ በኋላ ነው ግድያው የተጀመረው።
ይህ ግድያ ሞላ ይሄን ሁሉ አሁን ኢንፎርሜሽን የምትናገረውን የጦር አሰላለፍ ከየት እንደመጣ እናንተ ጣርታችሁ ነው የደረሳችሁበት?
ይሄ ኢንፎርሜሽን ያገኘ ነው እንግዲህ መረጃ በመሰንሰብ በደረሰን የኢንፎርሜሽን መረጃ ነው። መረጃዎች አሉ። ይሄ እንደዚህ አይነቱ መረጃ በነገራችን ላይ በማንም በኢሃደግ ኢቭን በሲቪል ሰራተኞች የሚገኝ አይደለም። ይሄን መረጃ የምናገኘው ከሚሊተሪ ኢንተለጀንስ ያው በድርጅት አማካኝነት በተገኘ መረጃ ነው እና ይሄን በማያያዝ ነው ይሄንን ቤዝ በማድረግ ነገሮችን ማየት ጀመርን። ሁኔታውን የምርማሪ ኮሚሽን ያቀረባቸውን መረጃዎች አየን። ነገር ግን በዚያ ይሄን በመሰብሰብ በዚያ አካባቢ ክስ ለመመስረት የሚያስችል ብቃት አልነበረም። በነገራችን ላይ መርማሪ ኮሚሽን ጥሩ ስራ ነው የሰራው። ነገር ግን አንድ የሆነ ጉድለትም ነበረው። ጉድለቱ ምንድነው? ሲቋቋም ራሱ የሞቱትን ለመመርመር እንጂ ለማየት እንጂ ገዳዩ
በደል ያደረሱትን ለመመርመር
ማንዴት አልተሰጠውም ነበረ። ያ ጉድለት ስለነበረው ወደ ፍርድ ለማቅረብ በቂ መረጃ አልነበረም።
የሞቱን ሰዎች ነው እንጂ የምታውቁት የነበረው እነማን እንደገደሉ እነማን እንደተኮሱ እነማን እንደ ትዛዝ እንደሰጡ መረጃ የላችሁም ነበር። እንዴት ደረሳችሁበት? አሁን
በጣም ጥሩ ጥያቄ ነው። እንግዲህ እንደምናውቀው ኢትዮጵያ ውስጥ በአሁኑ ሰዓት መንግስት አለ ይባላል። መንግስት ያለው ኢሃደግ መንግስት ነው ይባላል። ኢሃደግ ራስ በራሱ እንደ ሲምቦል የተቀመጠ እንጂ እውነተኛ መንግስት አይደለም። እኛ እናቃለን ኢሃደግ መንግስት እንዳልሆነ። ነገር ግን ከወያኔ ውስጥ ከቲፒኤልኤፍ መንግስት ወይም ከአገዛዝ ውስጥ ለመግባትና ኢንፎርሜሽን ለማግኘት የግድ ይላል ነበር። ለዚህ ነው መረጃ መሰብሰብና ኢንፎርሜሽን ማግኘት የጀመርነው። ስለዚህ ምንድነው ያደረግነው? አንደኛ ከወያኔ ሚሊተሪ ኦርጋናይዜሽንስ እና የትዛዝ አስተጣጥ መዋቅር ውስጥ ገብተን መረጃ ማግኘት ግድ ነበረብን። እሱን ካላገኘን እነማን በዚያ ፖስት በተወሰኑት የኮማንድ ፖስት ላይ የነበሩ አዛዦችን ማወቅ አይቻልም። ማንም ሰው እገሌ አለ ብሎ እገሌን አየ ብሎ ሊነግርህ የሚችል ማንም አልነበረም በዚያ ሰዓት። ኢቭን ከዛው አብረው እነሱ ጋር አብረው የሰሩ አራት አመት አምስት አመት የሰሩ ጓደኞቻቸው እንኳን
የቅጥል ስማቸውን
እንጂ ዋና ስማቸውን በፍጹም አያውቁም።
ትናንትና ስታስረዱ ሰምቼ ገርሞኝ ነበር።
አዎ። እና ይሄ በጣም ኢንተረስቲንግ እንትን ስለነበረ እነዚህ ሰዎች እነማን ናቸው? አሁን ለምሳሌ ብዙዎቹ ስቲል አሁን ብዙዎቹ እውነተኛ ስማቸውን አጥተን ከዚህ ከክስ ጋር ያለን ጨመርናቸው አሉ። ስቲል በኢንቨስቲጌሽን ላይ ነው ያሉት። ነገር ግን እነዚያ ሰዎች አብረው የተካፈሉና ብዙ ህዝብ የገደሉ መረጃዎች አሉ። ነገር ግን ዲቴል ባክግራውንዳቸው እነማን ናቸው እነዚህ ሰዎች እስቲል በቅጽል ስም ነው የምታወቁት?
አድማጮቻችን፣ ይሄን ውይይታችንን ከዜናው ፕሮግራማችን በኋላ እንቀጥላለን። ፕሮግራማችንን እስከ 6 ሰዓት ድረስ እንደምትከታተሉ ባለሙ ተስፋ ነን። አሁን ወደ ዜናው ወስዳችኋለሁ። ግሩ
እንደምን አርፍዳችኋል? 11 ሰዓት ከ2 ደቂቃ ሆኗል። የሳምንቱ ዜና ቀጥሎ ይሰማል። ምርጫ 1997ን ተከትሎ በተነሳው ህዝባዊ ተቃውሞ ቢያንስ 200 የሚጠጉ ንጹሃን ዜጎች እንዲጨፈጨፉ ቀጥተኛ ትዕዛዝ የሰጡ የህወሓት ኢህአዴግ ከፍተኛ ባለስልጣናት እዚህ በስዊድን ስቶክሆልም ፖሊስ በጦር ወንጀለኝነት ክስ ተመስርቶባቸዋል። የኢትዮጵያ ዴሞክራቲክ ፎረም በስዊድን ከሚኖሩ ኢትዮጵያውያንና አፕላይ ሂውማን ራይትስ ከተባለ የሰብአዊ መብት ተቋም ጋር በመተባበር ባለፈው ሐሙስ ሮዱሰት በሚገኘው ሪክስ ፖሊስ ቴራልሰ ቢሮ በመገኘት ክሱን በይፋ ለፖሊስ አቅርቧል። በክሱ የተካተቱት ባለስልጣናት በረከት ስምኦን፣ ሳሙራ የኑስ፣ አርከበ ቁባይ፣ አባዱላ ገመዳ፣ ባይ ጸሐዬ፣ ታደሰ ወረደ፣ ሙልጌታ በርሄ፣ ደጋ በርሄ፣ ወርቅነ ገበየው፣ ኮማንደር ሰመረ፣ ጌታቸው አሰፋ፣ ሐሰን ሽፋና አንድ ስሙ ለጊዜው ያልተጠቀሰ ባለስልጣናት ናቸው። ክሱን የተቀበለው ፖሊስ በዓለም አቀፍ የጦር ወንጀለኞች መዝገብ ከዚህ ቀደም በመመልከት ልምድ ያለው መሆኑ ሲገለጽ፣ ከጥቂት ሳምንት በኋላ መርማሪ ፖሊሶቹ ጉዳዩን አቃቤ ሕግ ሊያየው ይገባል ወይም አይገባም የሚለውን ውሳኔ ይሰጣሉም ተብሎ ይጠበቃል። ይሁንና ጉዳዩን ከመጀመሪያ ጀምሮ በማየትና በመመርመር ከኢትዮጵያውያን ጎን የተሰለፉት የሰብአዊ መብት ተሟጋቹና ጠበቃው ስቴላ ያርደ እንደገለጹት ፖሊስ ባየው ዶክመንት ደስተኛ መሆኑና ጉዳዩን ወደ አቃቤ ሕግ ያሻግረዋል ብለው እንደሚያምኑ እምነታቸውን ገልጸዋል። ክሱ ለፖሊስ መቅረቡን ተከትሎ በተሰጠው ጋዜጣ መግለጫ ላይ የኢትዮጵያ ዴሞክራቲክ ፎረም ምክትል ሊቀመንበር አቶ ሞላ ይግዛው እንደገለጹት በኢትዮጵያ በርካታ የሰብአዊ መብት ጥሰቶችና ጭፍጨፋዎች የተካሄዱ መሆኑን ጠቅሰው፣ ይሁንና የ2005ቱን የአዲስ አበባ ጭፍጨፋ በተለይ ጠንካራ መረጃ እንዳለውና በዚህም በመነሳት በአጣሪ ኮሚሽኑ የተሰራው ሪፖርት በዋነኛነት ከፍተኛ ድጋፍ እንዳለው ተገልጿል። ይሁን እንጂ አጣሪ ኮሚሽኑ ምርመራውን ያካሄደው በተጎጂዎች በኩል ብቻ የነበረ በመሆኑ ዋናውንና ግድያውን ማንፈጸም የሚለው ለማወቅ እና ምስክር ለማግኘት የተካሄደበት ሂደት አስቸጋሪ እንደነበር አስታውሰዋል። በአጠቃላይ ይህ ፕሮጀክት ፌዝ 1 በሚል የተከፈተ መሆኑን እና በቀጣይ የአማራ ብሔር ተወላጆች ላይ የደረሰው ያለውን የዘር ማጽዳት፣ የጋምቤላን ጭፍጨፋና ሌሎችንም እንደየሁኔታቸውና መረጃዎቻቸው አይነት በተከታታይነት እንደሚያዩም ተገልጿል። ባለፈው ሐሙስ በ13 ባለስልጣናት ላይ ከቀረበው ክስ በተጨማሪ 11 ኢትዮጵያውያን የ2005ቱ ምርጫ ተከትሎ ወደደረሰባቸው ድብደባ፣ የሀብት ውድመት፣ አካላዊና ህሊናዊ ጉዳት ካሳ ወደ 130 ሚሊዮን የስዊድን ክራውን ካሳ እንዲከፈላቸው ተጠይቋል። በዚህም ወደ ፊት በአጠቃላይ ህጉን በአቃቤ ህጉና በመርማሪዎቹ የኢትዮጵያ መንግስት ጥፋተኛ ሆኖ ከተገኘ፣ በቂ ምስክርነትም ከተሰጠ፣ በመንግስቱ ስም የሚንቀሳቀሱ ማናቸውም በውጭ ሀገር ያሉ ሀብቶች ተወርሰው ለተጎጂዎቹ ሊከፋፈል እንደሚችሉም ተገልጿል። ከዚሁ ጋር በተያያዘ የኢትዮጵያን ዴሞክራቲክ ፎረምና አፕላይ ሂውማን ራይትስ ዎች በጋራ ያዘጋጁት ህዝባዊ ስብሰባ ትናንት በቮርቢ ጎርድስኩለን ተካሂዷል። በእለቱም ክሱን የተመለከቱት መረጃዎች፣ ጥያቄዎች በስፋት ተስተናግደዋል። በተለይ በክሱ ሂደት ላይ የኢትዮጵያን ዴሞክራቲክ ፎረም አባላት ከ40,000 የስዊድን ክራውን በላይ ከራሳቸው ኪስ ለረዳት ጠበቆች ጨምሮ ለተለያዩ ነገሮች ወጪ ማውጣታቸው ሲገለጽ፣ ለወደፊቱ የተሳካ ስራ እንዲሰራና ውጤታማ ለመሆን የገንዘብ ፈንድ ማሰባሰብ እንደሚደረግም ተጠቁሟል። ከዚህ በተጨማሪ በስብሰባ ላይ ዓለም አቀፉ ጠበቃ ስቴላ ናየር እንዳሳሰቡት ከሆነ በፖሊስ ምርመራ ላይ ባለው ጉዳይ ኬዝ ዋን ላይ አዲስ አበባን ከተማ በስፋትና በጥልቀት በማወቅ በካርታ ላይ ቦታዎቹን ያየ ማብራራት የሚችል ሰው በጥብቅ እንደሚፈልግ ገልጸው አዲስ አበባን በደም አውቃለሁ የሚል ማንኛውም ሰው በእሳቸው በኩል ይሁን ወይም በዲሞክራቲክ ፎረሙ በኩል ኮንታክት እንዲያደርጋቸው ተማጽኖ አቅርበዋል። ተበለቃ አስቴላ ያርደ በተለይ የስዊድን መንግስት ሚና በክሱ ላይ ምንድነው ተብሎ ለተጠየቁ ጥያቄ ሲመልሱ የስዊድን መንግስት በክስ ሂደቱና በፍጹም ጣልቃ የማይገባ መሆኑን ገልጸው ይሁን እንጂ የስዊድን ፍርድ ቤት በተለይ ተጠርጣሪዎቹ ጥፋተኛ ናቸው ብሎ የሚበየን ከሆነ የስር ማዘዣ ዋራንት የሚቆረጥባቸው ከሆነ ከዛ በተጨማሪም ግለሰቦቹ በከፍተኛ መንግስት ኃላፊነት ላይ ያሉ ከሆነና በሀገራቸው ያሉ ከሆነ እነሱን ከሀገር ውጭ ለማያዝ በሚደረግ ጥረት የስዊድን መንግስት ፈቃድ እንደሚያስፈልግ ገልጸው ይሁን እንጂ ያ ችግር ይሆናል ብለው እንደማያምኑም ተናግረዋል። በስተጨመጨረሻም ለአዲስ አበባ ኬዝ ሆነ ለሌሎች ተፈጸሙ በተባሉ ወንጀሎች መረጃ ያለው ማንኛውም ኢትዮጵያዊ በዲሞክራቲክ ፎረሙ ድረገጽ ethdfr.com መረጃ መስጠት እንደሚችልና ሌሎች ተጨማሪ መረጃዎችን ማግኘትም እንደሚችል ተገልጿል። በስብሰባው የተገኙ ኢትዮጵያውያን እንዳሉት ከሆነ በሚሊዮን በሚቆጠሩ ኢትዮጵያውያን ዘንድ በከፍተኛ ደረጃ የሚታወቁና የሚከበሩት አና ጎሜዝ ለኢትዮጵያ ሕዝብ ባደረጉት በጎ ተግባር መሆኑን አስታውሰው አሁን ደግሞ ዓለም አቀፍ ጠበቃ አስቴላ ያርደ በሚሊዮን ኢትዮጵያውያኖች የሚደነቁበትና የሚከበሩበት ጊዜ ነው በማለት ለጠበቃው ያላቸውን አድናቆት ገልጸዋል። በኢትዮጵያ ያለውን አገዛዝ በኃይል ለማውረድ የሚንቀሳቀሱ 3 ድርጅቶች ወደ ውህደት የሚያደርሳቸውን ስምምነት ተፈራረሙ። የኢትዮጵያ ሕዝብ አርበኞች ግንባር፣ የግንቦት 7፣ የፍትህ ነጻነትና ዲሞክራሲ ንቅናቄ እንዲሁም የአማራ ዲሞክራሲያዊ ኃይሎች ንቅናቄ በጋራ ባወጡት መግለጫ ኢትዮጵያና ሕዝቧን ካሉበት አዘቅት በማውጣት ሕዝቡ የስልጣን ባለቤት የሚሆንበት ሁኔታ ለማመቻቸት የጋራና የትግል መስዋዕትነት የግድ የሚለን ደረጃ ላይ ደርሰናል ብለዋል። ድርጅቶቹም አያይዘው የሀገራችንና ሕዝባችንን ከአዘቅት ለማውጣት ታመር ብቻ ሳይሆን በሁደት አንድ ሆነን ሀገራችንና ህዝባችንን አንድ በማድረጉ ረገድ አስፈላጊ መስዋዕትነት መክፈልና የትግል እድሜ በማናሳጠር በሚል ለሁደት የሚያደርሰውን ውይይት ለመጀመር የሚያስችል ሂደቶችን አጠናቀን ወሳኝ ወደ ሆነው ሂደት ውስጥ መግባታችንን ለመላው ኢትዮጵያ ህዝብና ወዳጆች ማብሰር እንፈልጋለን ብለዋል። ከዚህ በኋላ በሚኖረው ሽግግር ሂደት ወቅትም በሁሉም የትግል ዘርፍ በጋራ መስራት መጀመራቸውን ድርጅቶቹ ገልጸዋል። የሁደት ስምምነት በተመለከተ ጥያቄ የቀረበላቸው የሶስቱ ድርጅት ተወካዮች ስምምነቱ ለኢትዮጵያ ህዝብ መልካም ዜና መሆኑንም ተናግረዋል። በለንደን አቶ አንዳርጋቸው ጽጌ እንዲፈቱ የሚጠይቅ ደማቅ ሰልፍ ተካሂዷል። በለንደን የውጭ ጉዳይ መስሪያ ቤት ፊት ለፊት በየሳምንቱ አርብ የሚካሄደው ተቃውሞ ሰልፍ ባለፈው አርብም በተጠናከረ ሁኔታ ተካሂዷል። የተቃውሞ ሰልፉ ከጊዜ ወደ ጊዜ እየጨመረ መሄዱንም በስፍራው የሚገኙ ዘጋቢዎች ገልጸዋል። አቶ አንዳርጋቸው ባለቤት ወይዘሮ የምስራች አለማርያም በተቃውሞ ሰልፉና በእንግሊዞችም አቋም ዙሪያ ለተሰብሳቢዎቹ ማብራሪያ ሰጥተዋል። የጋዜጣ አዟሪዎች ስራ ሊያቆሙ እንደሆነ እየተነገረ ነው። በቅርቡ በመንግስት በኩል በፋክት አዲስ ጉዳይ፣ ሎሚ፣ እንቁ፣ ጃኖ መጽሔቶችና አፍሮ ታይምስ ጋዜጣ ላይ ፍትህ ሚኒስቴር ክስ መመስረቱን ተከትሎ ሚዲያዎች ከህትመት መውጣታቸው ምክንያት ስራ ሊያቆሙ መሆኑን የጋዜጣ አዟሪዎች በተለይ ለነገር ኢትዮጵያ ጋዜጣ ገልጸዋል። በአራት ኪሎ፣ ፒያሳ፣ መርካቶ፣ ሳሪስ፣ ቦሌና ካሳንቺስ የሚገኙ የጋዜጣ አዟሪዎች በርካታ አንባቢ የነበራቸው መጽሔቶችና ጋዜጦች ከገበያ መውጣታቸውን ተከትሎ ሌሎችን ጋዜጦችና መጽሔቶችን በማዞር ህይወታቸውን መምራት ስለማይችሉ የጋዜጣ ማዞር ስራቸውን አቁመው ሌላ ስራ ለመፈለግ መገደዳቸው ተገልጿል። በተለይ በስርጭት ከአንድ እስከ 3 ደረጃ የነበረውን ይዘው የነበሩት ፋክት አዲስ ጉዳይና ሎሚን በመሸጥም ሆነ በማከራየት አብዛኛውን ገቢያቸውን ያገኙ እንደነበር የገለጹት የጋዜጣ አዟሪዎች አሁን ያሉትን ጋዜጦችና መጽሔቶች በህዝቡ ዘንድ እንብዛም ተነባቢ ባለመሆናቸው በዚህ ስራ ህይወታቸውን መምራት እንደማይችሉ ተናግረዋል። የፍትህ ሚኒስቴር ሚዲያዎቹን ከከሰሰ በኋላ ማተሚያ ቤቶቹ ቀሪዎቹን ጋዜጦችና መጽሔቶች አናትምም በማለታቸው በርካታ ሚዲያዎች ከገበያ መውጣታቸው ጋዜጣ አዟሪዎቹ ስራ እንዲያጡ ምክንያት መሆኑ ተገልጿል። አዟሪዎቹ በእነዚህ ሚዲያዎች ላይ እርምጃ ከመወሰዱ በፊትም ቢሆን የተቃዋሚ ፓርቲ አባላት በመሆናቸው የነሱን አቋም የሚያንጸባርቁ ጋዜጣና መጽሔቶች ለህዝብ እንዲደርስ እያደረጋቸው ነው፣ ከአጥፊ ኃይሎች ጋር እየተባበራቸው ነው በሚል እርምጃ ይወሰደባቸው እንደነበርና አሁን በመጽሔትና ጋዜጦች ላይ የተወሰደው እርምጃ ሰርተው መኖር እንዳይችሉ እንዳደረጋቸው መግለጻቸውን ጋዜጣው ዘግቧል። ለዩኒቨርሲቲ ተማሪዎች የሚሰጠውን የፖለቲካ ስልጠና ተከትሎ በመቶዎች የሚቆጠሩ የኦሮሞ ተማሪዎች መታሰራቸው ተገለጸ። የምስራቅ አፍሪካ የሰብአዊ መብቶች ሊግ እንደገለጸው ካለፉት 2 ሳምንታት ጀምሮ በተለያዩ ዩኒቨርሲቲዎች የተጀመረውን የፖለቲካ ስልጠና ተከትሎ በአምቦ ዩኒቨርሲቲ ከ100 በላይ እንዲሁም ከወለጋ ዩኒቨርሲቲ 5 ተማሪዎች ታፍነው ተወስደዋል። የፖለቲካ ስልጠናው አጀንዳ የሀገር አንድነት የሚል ዓላማ ቢኖርም በተግባር እየታየ ያለው ግን ተማሪዎችን እየለዩ ማሰር ነው ብሏል። ካምቦ ዩኒቨርሲቲ ተያዙ ተማሪዎችን ከሰቀሰ እየተባለው ደምይጣራ ሰርቬት ተወስደዋል። ተማሪዎቹ ስለ ሀገር አንድነት ከመነጋገር በፊት በቅርቡ ጓደኞቻቸውን የገደሉ ፖሊሶች ለፍርድ እንዲቀርቡ መጠየቃቸውን በመታሰራቸው ድርጅቱ ማስተዋቀዋል። ከአራት ቀናት በፊት ደግሞ አምስት የወለጋ ዩኒቨርሲቲ ተማሪዎች 4866 ኢቲ የሚል ታርጋ ባለው መኪና ተጭነው መወሰዳቸውንና እስካሁን ድረስ ያሉበት ቦታ አለመታወቁን የሰብአዊ መብት ሊጉ ገልጿል። በሌባቡር ዞን በዶራኒ ወረዳ ኤሊሞ ቀበሌ ደግሞ ከአስር ቀናት በፊት ከ100 በላይ ሰዎች መታሰራቸውን ገልጾ ዋቅቶላ ጋርቤ፣ ሲሳይ አማና፣ ቲኪ ሱፋ፣ ኢታና ዳጋፋ፣ ባድሩ ባሻ፣ ከማል ዛሊ፣ ራሺድ አብዱ፣ ዘትኖ ዋቆ፣ ደጋፊ ቶሊ፣ አዳም ሊቂ፣ አንዱሽ መንግስቱ፣ ዲቢሲ ሊምባናና አፍታና ጅፈር የተባሉ ነዋሪዎች በኤሊሞ እስር ቤት ውስጥ ይገኛሉ ብለዋል። ባለፈው ሚያዝያና ግንቦት ወር በክልሉ ተነስቶ የነበረውን ግጭት ተከትሎ በሺዎች ከታሰሩት መካከል ከ100 በላይ የሚሆኑት በአካባቢው ፍርድ ቤቶች እንዲፈቱ ውሳኔ የተላለፈ ቢሆንም የመንግስቱ ባለስልጣናት ጣልቃ በመግባት እንዳይፈቱ ማድረጋቸውን የገለጸው ሊጉ በደንቢ ዶሎ 64፣ በአምቦ 10፣ በሱቢ ሲሪና ዲጋ ወረዳዎች 40 እስረኞች እንዲፈቱ ትእዛዝ ቢተላለፍም የወረዳ ባለስልጣኖች ውሳኔውን ሽረውታል ብለዋል። በመጨረሻም በአዲስ አበባ ያለው መጸዳጃ ቤት ችግር ከልክ ያለፈ መሆኑን የእንግሊዙ ዘጋርዲያን ጋዜጣ ዘግቧል። ባለፈው ሐሙስ በወጣው የጋዜጣው ድረገጽ ላይ እንዳስነበበው ከ3 ሚሊዮን በላይ ሕዝብ የሚኖርባት አዲስ አበባ ውስጥ ለሕዝብ መገልገያነት የዋሉት መጸዳጃ ቤቶች 63 ብቻ መሆናቸውን ጋዜጣው አክሎ ገልጿል። የሳምንቱ ዜና በዚሁ ተጠናቋል።
ከዜና በፊት የጀመርነውን ውይይት ካቶ ሞላ ጋር እንቀጥላለን። ከዛ በፊት ግን የኢትዮጵያ ድምጽ ሬዲዮ አንደኛ አመትና የአዲስ አመትን በዓል በተመለከተ ከዝግጅቶቹ አንዱ የሆነውን የባህላዊና የዘመናዊ ልብስ ማሳያ ፋሽን ሾውን በተመለከተ ከአዘጋጇ አንዷ ሃና ደውላልን ነበር። አሁን ከኛ ጋር ነች መሰለኝ። ጠናስተልኝ። ሃሎ
ሄሎ ጠናስተ
ሃሎ
አቤት ለማን
ይሰማል? አንድ ጊዜ ጠብቂ።
እሺ
ሃና
አቤት
ይሰማል?
አዎ እኔ ይሰማኛል።
ይቅርታ ስራ ላይ እንደሆንሽ ይገባናል። ደውለሽ እኛም ትንሽ ቢዚ ብለን በአቅማችን በዛ በደወልሽበት ጊዜ መመለስ አልቻልንም ነበር። እስቲ እንግዲህ ከዝግጅቱ አዘጋጆችና አቅራቢዎች አንዷ አንቺ ነሽ መሰለኝ እኔ እህት። ሃሎ
ሄሎ።
አዎ ይሰማሻል?
አይሰማኝም በደንብ።
አሁን ደግሞ ጠፋ። ወይ ጉድ። ቆይ እስቲ
አሁን ይስማል
አሁን ይስማል ኦኬ የፋሽን ሾውን በተመለከተ ካዘጋጆቹና ከተካፋዮቹ አንዱ አንቺ ነሽ መሰለኝ እስቲ ስለ ስፋጥር አርገሽ ንገሪን ያለውን ሁኔታ ምን ይመስላል
ፋሽን ሾው እንዘጋጀው አንዱ ፕሮግራም ነው በ13 ሴፕቴምበር አዲስ አመትን በማክበርም የአንደኛው አመት የኢትዮጵያ ፌዴሬሽንን በማክበርም ይዘጋጀው ዝግጅት ላይ አንዱ ፕሮግራም የሆነው ፋሽን ሾው ነው። ይኸውም የተለያየ የኢትዮጵያ የብሔር ብሔረሰብ ልብሶች የባህል ልብሶችን በማሳየት ወጣት ሴቶችም እንዲሁም ወንዶችም እናሳያለን ማለት ነው።
እኛም ወንዶችም ማሳየት እንችላለን?
ካላችሁ ይቻላል ሁሉም።
ምን ማለት ካላችሁ ማለት ልብሱ ነው ወይስ ወንዶች ካላችሁ ነው እንዴ?
ለምሳሌ
ኦኬ በደም ተዘጋጅተውበት እየተዘጋጀችሁበት ነው?
አዎ አሁን እየተዘጋጀንበት ነው ማለት በዚህ ሳምንታት እየተዘጋጀን ነው።
ኦኬ በዛ ለት መተን እንገናኝ እናሳያችሁ የኢትዮጵያ ሀገር ባህል ነው እንዴ?
ይሄው ነው። አዎ ተዘጋጅተን እንግዲህ የመጨረሻውን ፕሮዳክቱን ታይታላችሁ ማለት
አይደል? ለዛ ያብቃን ለዛ ያብቃን ይመቻችሁ መተንና ያለን እናንተም ተምነሽነሽውበት በኢትዮጵያ ሀገር ባህልና ዘመናዊ ልብሶች።
አዎ እናመሰግናለን።
ኦኬ መልካም አዲስ አመት እንመኛለን።
እኛ ለእናንተም
አሜን። አድማጮቻችን የኢትዮጵያን አዲስ አመትና የኢትዮጵያ ድምጽ ሬዲዮን አንደኛ አመት በተመለከተ ሌላው ትልቁ የደረሰኝ ዜና ትልቁ መሃል ምንድነው አማካኝ ምንድነው ሜጀር ፕሮግራሙ የቲያትር ዝግጅት ነው። ቲያትሩ የአድዋ ውርስ ነው መሰለኝ የሚባለው ባልሳሳት የአድዋ ውርስ መሰለኝ። ይሄን ደግሞ በተመለከተ በሚቀጥለው ሳምንት ተዋናያኖቹን በጣም ብዙ ናቸው የተወሰኑትን እንጠይቃለን። በተለይ የቲያትሩን ዳይሬክተር በአማርኛ ምንድነው ዳይሬክተር አዘጋጇን ለማቅረብ እንሞክራለን። ይሄንን ቲያትር እኔ ከዚህ በፊት አይቼው በጣም ነው ወደድኩት። አቶ ሞላ ምናልባት አላየሁ እንደሆነ አላቅም። ይሄ ቲያትር ሲዘጋጅ አንድ ጓዴ ካጠገቤ ቁጭ ብሎ ስቅስቅ ብሎ ያለቀሰ አስታውሳለሁ። ቲያትሩን አይቶ እኔም ራሴ ስሜታዊ ሆኜ ነበር። በጣም ስሜት ይነካል። እንዴት እንደነበረ ሁኔታውን ባለባበሳቸው ባካሄዳቸው ባነጋገራቸው ሲያሳዩት ራስን መቆጣጠር ያቅታል። እና አንዱ ትልቁ ዝግጅታችን ይሄን ነው። በሚቀጥለው ሳምንት ሙሉ ፕሮግራማችን በአጠቃላይ ስለ ዝግጅቶቹ ይሆናል። በሚቀጥለው ሳምንት እንግዲህ በሰፊው እንመጣበታለን። አሁን ወደ አቶ ሞላና ከጥቂት ደቂቃዎች በኋላ ወደ ኢትዮጵያ እንሄዳለን። ከዛ በመቀጠል ግን እስከ ፕሮግራማችን ፍጻሜ ከአቶ ሞላ ጋራ ውይይት እናደርጋለን። ሞላ የጀመርነውን ውይይት ይሄ አንድ ሰዓት ሁለት ሰዓት የሚበቃው አይመስልም፣ ሰፊ ነው። ወደፊት ተስፋ እናደርጋለን መልካም ፈቃድ ሆኖ እዚሁ መጥተህ ይሄንን ነገር በሰፊው እንደምንወያይ። ምክንያቱም ይሄ ነገር ትልቅ ስራ ነው የተሰራው። ለመጀመሪያ ጊዜ ነው በኢትዮጵያኖች ዘንድ ተጨባጭ የሆነ ስራ ሰራን የምለው። እኔም ራሴ ኢትዮጵያዊ ስለሆንኩኝ አብሬ አለሁበት ልበልና ሰራ ሁላችን እንመለከታለን በሚል ሰራን የምንለው ከመሳደብና ይሄ ነው ፋክቱ ከማለት በስተቀር ተጨባጭ የሆነ ነገር ስራ ለታሪክ የሚቀመጥ አልሰራንም። እና የገንዘብ ነገር ያስፈልጋል፣ ብዙ ነገር አለ፣ ወደፊት እንወያይበታለን። እስቲ አሁን ፕሮሰሱን እንዴት አድርጋችሁ ነው እናንተ ምስክር ስትፈልጉ ምን ነው የምታረጉት? ነገሮችን ስታ ማረጋገጫ አስፈልጉ እንዴት ነው የምታረጉት? አጠር አድርገ ስለነዚህ ነገር እንስቲ።
እሺ፣ አመሰግናለሁ አህመድ። ምንድነው ይሄ ሬዲ በጣም በጣም ቻሌንጂንግ እልህ አስጨራሽ እና ተስፋ አስቆራጭም ነበረ። ምንድነው የሆነ የገጠመን? አንደኛ ምስክሮች፣ አሁን እንደገና ራሱ የመርማሪ ኮሚሽንን ስራ እኛ መስራት ነው የነበረው። መርማሪ ኮሚሽን ያልሰራውን ስራ ኢትዮጵያ ውስጥ ሂደን በመንፈስ ማለት ነው ወይም በአካል ኢትዮጵያ ውስጥ ሂዶ ለመመርመር ያው እኛ በአካል ስለማንችል እዚያ ውስጥ ያሉ ኢንፎርሜሽኖችን ማግኘትና ምስክሮችን መስማት አንዳንድ ነገሮች መስራት ነበረ። ስለዚህ የወሰድነው ምንድነው አንደኛ በመጀመሪያ እንትን ያልነው የህግ አዋቂዎችን ስራ ላይ ማሰለፍ ነው። በዓለም አቀፍ ህግና በኢትዮጵያን ህግ ጠረጴዛ ላይ በማስቀመጥ የኢትዮጵያ ህግ የሚለው ምንድነው
የዓለም አቀፍ ህግ የሚለው ምንድነው?
የዓለም አቀፍ ህግ ምን የሚለው ምንድነው ለሚለውን ኢቫሉዌት ለማድረግ ሁለት ተጨማሪ ዩሪስቶች ወይም የህግ ሰዎች ቀጥረን እነዚያ ሰዎች ቁጭ ብለው በዚያ በቀረበው የቀረቡትን መረጃዎች ኢቫሉዌት ያደረጉ ተዋየንበት ከተዋየንበት በኋላ ይሄ ነገር በዚህ ነገር ብንሄድ ያዋጣናል ብለው ስትራቴጂክ በመንደፍ ስራ ተጀመረ ማለት ነው። እና ለነሱ የህግን ሁኔታ የሚተነትኑ በስርዓት ለክስ የሚያዘጋጁ ልዩ ተመደቡ። በሁለተኛ ደረጃ ደግሞ ኢንፎርሜሽን የቀሩ ኢንፎርሜሽኖችን የሚያጠናክር ምስክሮችን የሚያቀርብ የሚሰማ የምስክሮችን አሰጣጥ ኢቫሉዌት የሚያደርግ ሌላ ግሩፕ ወሰን መደብ። ሶስተኛ ግሩፕ ምንድነው? ሪፖርትስ። ኢትዮጵያኖች ብዙ ጊዜ ሪፖርት ይጽፋሉ። አንድ ነገር ሲደረግ ብዙ ጥሩ ሪፖርት ይቀርባል። ብዙ ሪፖርቶች ኤግዛጀሬትድ የሆኑ ናቸው። ዝም ብሎ ስድብ ምናምን ያለ እንጂ ራይት ቱ ዘ ፋክት ማን ነው እዚያ ቦታ የነበረ ምንድነው የተደረገው ቪክቲሙ ማን ነው ወንጀለኛው ማን ነው ብለው በግልጽ የሚያስረዳ አልነበረም።
ተናስተልን ኢንጂነር ሃሎ
ቻሌስ
በጣም ይቅርታ የዛሬው ፕሮግራማችን ትንሽ ተጨናንቆብን ነው። አሁን አንድ አስቸኳይ ጉዳይ ገጥሞን ስለሱ ውይይት ያደረግን ነው። ምናልባት እርሶ ሊሰሙት እንደቻሉ በስዊድን የሚገኙ ኢትዮጵያኖች በመርጫው ባለፈው በ97 ምርጫ ምክንያት የግድያ የፈጸሙትን ወንጀል የሰሩትን ከዛም በኋላ ወንጀል የሰሩትን የባለስልጣኖች በአለም ፍርድ ቤት ለማቅረብ ፕሮሰስ ጀምረው ባለፈው ሐሙስ ለፖሊስ አስረክበው ነበር። ይሄን በተመለከተ ውይይት ያደረግን ነው ከአንዱ የኮሚቴው አባሎች ጋርና ለዚህ ነው በመሃል እርሶን ዝም ብዬ አስገብቼ ቁጭ አልኩት። ይቅርታ ከጌታዬ በታላቅ አክብሮት ጠይቃለሁ። ወደ እርሶ ልመለስና ያው ይሄም ጓደኛዬ ማን ይሄ ወንድሜ ቁጭ ብሎ ያዳምጦታል። ባለፈው ሳምንት ስለ ትምህርት ልንወያይ ፈልገን ሳይሳካልን ቀርቶ ነበር። እስቲ ምንድነው ይሄ እናንተ የተቃወማችሁት? መንግስትስ ምንድነው ሊያገኝበት የፈለገው? አጠራ አጠራ አድርገው ስለነዚህ ጉዳዮች እንገሩን ጌታዬ።
እንግዲህ መንግስት ሊያገኝ የፈለገው ነገር ይሄ 2007 ይኖርም አይኖርም ምርጫ የሚባለው ነገር ስላለ በዛ ሂደት ውስጥ የህዝብ መነቃቃት አለ። የኑሮ ውድነቱ አጠቃላይ በመንግስት ላይ ያለው ቅሬታ በብዙ ችግሮች ምክንያት በህዝብ ውስጥ ስለበዛ ይሄንን ቅሬታ ፍኖ ለማስቀረት የተለያዩ እንቅስቃሴዎች ማድረግ ይገባል። ከነዚህ እንቅስቃሴዎች ውስጥ እንግዲህ ጋዜጦች እና መጽሔቶች በሙሉ ቆመዋል። ጋዜጠኞች ተሰደዋል። ወጣት የፖለቲካ መሪዎች ሁሉ እስር ቤት ገብተዋል። በሃይማኖት አካባቢ የሚነሱትን ጥያቄዎች ሁሉ ደፍጦ ለማለፍ የሚችለውን ሁሉ ነገር አድርጓል። ስለዚህ ይሄ ቅሬታ እንግዲህ የበለጠ ተጠናክሮ ሊመጣ ከቻለብኝ ስጋት በወጣቶች አካባቢ ነው። ወጣቶች የተፈጥሮ የፈጠራ ችሎታ አላቸው። ያመኑበትን ነገር ወደ ተግባር የመለወጥ ችሎታ አላቸው። ወደፊት የማየት ችሎታ አላቸው። ስለዚህ እነሱን ደግሞ ማስፈራራት፣ ሀሳባቸውን ማኮላሸት፣ ከተቻለም ደግሞ የኔ ደጋፊ ማድረግ ያስፈልገኛል በሚል የ2007 ምርጫ የሚባለውን ነገር አስቀድሞ ውጤቱን ለመወሰን የሚደረግ ዘዴና ስልት ነው። አህመድ፣
እኔ የምለው ግን ያልገባኝ ነገር እንዲህ አገሪቷ የዴሞክራቲክ ሀገር ነች የተባለ ምንድን ነው? እሱ ህገ መንግስቱ ላይ ተጽፏል። ሰዎች የፈለጉትን መናገር መጻፍ ይችላሉ ይላል። ትምህርት ከፖለቲካ ቁጥጥር ውጭ ነው ወዘተ የሚል አለ በካሪክለም በእንትኑ መሰረት። ይሄ ነገር አንድ ፓርቲ የራሱን ህግ የሚያስተምርበት 60 ስንት ነው ግማሽ ሚሊዮን የኢትዮጵያ ተማሪዎች ሰብስቦ ስለሚፈልጋቸው አርስቶች አንድ ፓርቲ የሚያወያይበት ይሄንን እንዴት ደፍረው ጀመሩት?
እኔ ድፍረት አይደለም ጭንቀትና ፍርሃት ነው። እናንተም ብዙ ሰው ያልተገነዘበው ነገር ራሳቸው ህግ የሚሉትን ነገር እና ለራሳቸው እንገዛበታለን ያሉትን ነገር ሁሉ በሙሉ ደፍተው ጨርሰዋል እነሱ። ስለምን ይሄ መንግስት አሁን የህዝብን ይሁንታ አጥቶ በአጠቃላይ ቀፎ ብቻ ስለቀረ የሚያደርገው ነገር ሁሉ በጉልበትና በህግ ወጥነት ሆኗል። ስለዚህ ሌጂቲሜሽን ያጣ መንግስት፣ ይሁንታውን ያጣ መንግስት ሊያደርግ የሚችለው ነገር ያለችው አንድ ነገር ጉልበት ብቻ ስለሆነች ያችን ነው እየተጠቀመ ያለው እና ከህግ አንጻር ከሞራል አንጻር ከክርክር አንጻር የሚባለው እኮ ትንሽም ቢሆን ቀዳዳ ሰጥቶ ሐሳብ ማስተናገድ የሚችልበት ደረጃ ነው። ሁሉም ነገር ስለወደቀ ምንም አይነት ትችትንና ልዩነትን ማስተናገድ የማይችልበት የመጨረሻው ደረጃ ላይ ደርሷል። ምንም አይነት ትችት የመንግስት ያስፈራዋል። ስለምን ቁም ነገርና እውነት የሚባል ነገር ከስርዓቱ አካባቢ በተስፋ እንኳን ይሄን ነገር አድርጌያለሁ ይሄን ነገር ላደርግ ነው የሚባል በየትኛውም የህብረተሰብ ክፍልና የንቃት ደረጃ ያለን ሰው ሁሉ ሊያደናግር የሚችልበት ነገር ሁሉ በሙሉ አልቋል። ስለዚህ ያለችው አማራጭ እቹ አይን ያወጣ ህጎጥነት ነው እንድነት ነውና ከፍርሃት ከጭንቀት ካቅመቢስነት የመጣ ነገር መሆኑን እኔ በእውነት ስትገነዘቡት ይገባል። መፍትሄውን ምን ማድረግ አለብን ነው እንጂ ያለው ነገር ሁሉ ከዚህ የበለጠ ነው የሚመስለኝ። ለኔ
ኢንጂነር እናንተ መግለጫ አውጥታችኋል እንዴ? ሌላውስ ተቃዋሚ ድርጅት ህዝቡስ ምን ይላል? እንደዚህ አይነቱን እኔ የምለውን ነገር አብረህ ካልጮክ ትምህርት መማራችንም ትምህርትን መከተላችንም የሚል ህግ ሲያወጣ ስልጣን ላይ ያለው ኃይል ህዝቡ ዝም ብሎ ተቀበለውስ? በተለይ ተቃዋሚ ድርጅቶችስ ምንድን ነው የሚሉት? ስለዚህ ምን ይላሉ?
እንግዲህ ተቃዋሚ ፓርቲ የሌሎችን ስራ ምን እየሰሩ እንዳሉ ይሄ ነው ብዬ ለመናገር አልችልም። ግን እኛ እንዳንዱ የህዝብ ተጠሪ ነን ብለን ኃላፊነት የወሰደ የፖለቲካ ድርጅትና ስብስብ የህዝቡን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮች መፍታት፣ ለዛ አማራጭ ማሳየት፣ ህዝቡን ማስተማር፣ አቅጣጫ ማሳየት፣ መንገድ መጠቆም፣ ማስተባበር የፖለቲካ ፓርቲ ስራው ነው እና እንዲህ አይነት አስቀያሚ የሆኑና የአካዳሚ ነጻነትን ልጆች በነጻነት የማሰብን፣ የመፍጠርን፣ የመመራመርን፣ የመጠየቅን፣ ከራስ ጋር የመቆምንና የመሟገትን መሰረታዊ የትምህርትና የአካዳሚ ነጻነት መሰረቶች የናደ ነገር ሲደረግ አንድ የፖለቲካ ድርጅት ይህንን ማድረግ የመጀመሪያ ተቀዳሚ ተግባሩ ይመስለኛል። እንግዲህ ህዝብ ወጥቶ በአንድ ላይ ምንም ነገር ሊል አይችልም። ህዝብ የሚወከልባቸው ሲቪክ ማህበራት ይኖራሉ፣ ህዝብ የሚወከልባቸው ሚዲያዎች ይኖራሉ፣ ህዝብ የሚወከልባቸው ጋዜጠኞችና ጋዜጦች ይኖራሉ። እነዛም ሁሉ አሁን ጫጭተዋል፣ ተደፍጥተዋል። እንግዲህ ያለው ሰማያዊ ፓርቲ በብዛት ወጣቶች ያሉበት የምንችለውን ሁሉ ነገር ለማድረግ ብዙ ቢቀረንም የምንችለው ነገር ሁሉ እያደረግን ነው። እንግዲህ ሌሎቹም ይህን እያዩ ምናልባት አንዳንድ ፓርቲዎች አንዱ ካደረገው በኋላ ነገሮችን የማድረግ የመማርን ነገር ስላለ ከዚህ በፊት እንዳየነው ልምድ ሰልፍ ለረዥም ጊዜ ተዘግቶ ነበር። እኛ ካደረግን በኋላ ብዙዎቹ በተደጋጋሚ ሂደውበታል። በመንግስትም በድፍረት የመጠየቁ ነገር ላይ ሰማያዊ ካደረገ በኋላ ሌሎችም ተጀምረዋል። ይሄ በበጎ የሚታይ ነው። እንግዲህ አንድ የፖለቲካ ፓርቲ ስራው አርአያ መሆን ለሌሎችም ጭምር ስለሆነ ከዚህም በኋላ ይሄድበታል ብዬ አስባለሁ። ነገር ግን የህዝብ ውክልና ያላቸው ተቋምና ድርጅቶችም እንዲጠቁ መጀመሪያ አከርካሪያቸውን ስላላቸው የሃይማኖት መሪ የለ፣ ሽማግሌ የለ፣ የተማረ ሰው የለ፣ ሲቪክ ማህበር የለ፣ ሁሉንም ነገር አዋርዶና ሰባብሮ የጨረሰ መንግስት ስለሆነ በአጠቃላይ በዚህ ውስጥ በማንም መፍረድ ባይቻልም ግን የምንችለውን ነገር ሁሉ ይሄው እናንተም እየጠየቃችሁ ነው፣ እየሰራችሁ ነው የምትሰሩትን ነገር ያለው እኛም እየሰራ ነው። ይህን አበረታተው የብዙ ሰው አጀንዳ እንዲሆን ጥረታችንን ማድረግ ነው። አህመድ፣ እንግዲህ ያንን አማራጭ
ጌታዬን እንኳን ያነሳውበት ምክንያት ወደ ሌሎቹ ላይ ኔጌቲቭ እንትን ለማለት ሳይሆን አንድን ሀገር ደንቆሮ የሚያደር ህግ ሲወጣ እንዴት ነው ህዝቡ እግዚኦ አምላክ ወልዶ ያላ ብሎ ህዝቡም ራሱ ድርጅቶችም ህዝብን ወክላን የሚሉትም በአንድ ድምጽ መውጣት አለባቸው ከሚል አንጻር ነው። ለማንኛውም ሁሉም ይሄን ነገር ኡ ብሎ ይነሳል ብለን ተስፋ እናደርጋለን። በነገራችን ላይ አሁን ደግሞ እንደሰማነው ምን ያህል እውነት እንደሆነ አናውቅም፣ ለማረጋገጥም ይረዳናል። የሰማይ ፓርቲና ቴዲ አፍሮ ዘፈን እንደ አንድ አርስ ተይዞ መግለጫ እየተሰጠበት ነው። በዚህ በትምርቱ ቅስቀሳው ላይ ገለጻው ላይ የሚል ወሬ ሰምተናል። ይሄ ነገር እውነት ነው? እውነት ከሆነስ ደግሞ ምንድነው የሰማይ ፓርቲ እንደ አንድ አርስ ሆኖ በዚህ ካድሬዎቹ ለተማሪዎቹ በሚያስረዱት እንትን ላይ የገባበት ምክንያት ጌታ ያጠራርገው?
እንግዲህ ኢህአዴግ ዋና መሰረታዊው የሁሉናው መሰረት ያለው በተለያየ የህብረተሰብ ክፍል መካከልና በአጠቃላይ በኢትዮጵያ ህዝብ ውስጥ ልዩነትና ቅሬታ በመፍጠር እሱ መሀል ላይ የስልጣን ዘመኑን ማራዘም ነው እና የቴዎድሮስ ዘፈኖችም ሆነ የሰማያዊ ፓርቲ ሀሳቦች ስለ አንድነት፣ ስለ ጋራ ጉዳያችን፣ ስለ ተስፋችን፣ ትልቅ ሀገር እንደነበረ በታሪክ ፊት የማይገባን ቦታ ላይ እየተገኘ ነው፣ በራሳችን በዚህ ትውልድ ጥፋት ነው፣ ይህ አገዛዝም የኛው ነጸብራቅ ነው፣ ስለዚህ ታግለን ማሸነፍ ያለብን በጋራ መስራት ያለብን በኢትዮጵያዊነት መንፈስ በአንድነት መንፈስ እንጂ ይሄ ልዩነት እየፈጠርን በ21ኛው ክፍለ ዘመን በማይሆን ፖለቲካ ውስጥ አንገባም ብለን በዛ አዲስ አስተሳሰብ እና ዘመናዊ አስተሳሰብ ውስጥ ያለን የፖለቲካ ድርጅት እና አመራር ነው። ቴድም የሚዘፍነው በብዛት ስለ ሰላም፣ ስለ ፍቅር፣ ስለ አንድነት ይሄን ሀገር ለመገንባት ትልቅ መስዋዕትነት ስለከፈሉ ትላልቅ ሰዎችና ያ ትውልዱ በአገሩ በክብሩ እንዲኮራ ስለሚያደርጉ እነዚህ ሁለት አመለካከቶች ለኢህአዴግ ተጻራሪና ለስልጣኑ አደገኛ ነገሮች ናቸው። ህዝብ ባንድ ላይ ከቆመ፣ ህዝብ ከተባበረ፣ ህዝብ በፍቅር ከተያየ ኢህአዴግ መኖር አይችልም። ኢህአዴግ መኖር የሚችለው አንድ ጎሳ ከአንድ ጎሳ ሲጣላ፣ አንድ ሃይማኖት ከአንድ ሃይማኖት ሲጣላ፣ ወጣቱ ከሽማግሌው ሲጣላ ነው እና ያንን ለማድረግ ያደረገው ነገር ነው በአጠቃላይ።
ጌታዬ እንግዲህ በጣም ብዙ ውይይቶች ማድረግ እንፈልጋለን። ወደፊት ተስፋ ይኖረናል ሰፋ ያለ ጊዜ እርሶም እኛም እንደሚኖርና ፈቃደኛው እንደሚሆኑ። ለዛሬው ለሰጡን ማብራሪያ ከፍ ያለ ምስጋና እያቀረብኩልዎት። በነገራችን ላይ አዎ ወይም አይ ይበሉኝ፣ አሜሪካኖቹ ይሄ ወይም ነው እንደሚሉት የዚህን በኢትዮጵያ ውስጥ ወንጀል በመስራታቸው ክስ እየቀረበባቸው ነው በስዊድን በሚኖሩ ኢትዮጵያኖች የተባለውን ዜና ሰምተዋል?
ሰምቻለሁ። አዎ ሰምቻለሁ። መሆንም ያለበት ነው። አንድ ሰው ያጠፋ ሰው በህግ መጠየቅ አለበት። በህግ እስከሆነ ድረስ በደል ቂምና ተንኮል አይሁን እንጂ እኔም ብሆን በኃላፊነት ውስጥ በዚህ በትንሽ ፓርቲ ውስጥም እንኳን ሁኜ ስሰራ የሰጠሁትና በዚህ ተጠሪ ሁኜ ስሰራ ኃላፊነት ሲወሰድ በግልባጩ ተጠያቂነትም አብሮ ሊኖር ይገባል፣ ልንለምደው ይገባል። ትክክል ነው ብዬ ነው የማምነው።
ጌታዬ እናመሰግንዎታለን። ኢትዮጵያ ድምጽ ሬዲዮም ቢሆን በእርሶም ላይ በኃላፊነት በተቀመጡበት ቦታ ትንሽ ወንጀል ሰርተዋል የሚባል ወሬ ከሰማን በቀጥታ እርሶን መተን እንደምናፋጥጠው ያውቃሉ?
እናውቃለን። አመድ በርቱበት። እሱ ነው ለሀገራችን ምን የሚናፍቀን።
ጤና ይስጥልኝ ጌታዬ፣
ደህና ሁኑልኝ። በርቱ፣ እግዜር ይስጥልኝ።
ሞላ እንግዲህ እንደሰማኸው ስራችሁ ኢትዮጵያ ድረስ ተሰምቷል እና የጀመርነውን ለመቀጠል ያህል እስቲ አጠራ አድርገን ፕሮሰሱን እንዴት ምስክሮች እንደምትፈልጉ ምን እንደምታደርጉ ምስክር ስትፈልጉ ማን ሄዶ እንደሚያናግር ፖሊሶቹ ምን አይነት ምስክር ወይንም ጠበቃዎቻችሁ ምን አይነት ምስክሮች እንደሚቀበሉ ያንን የፖሊስ እና አቃቤ ሕጉ ፖዚቲቭሊ እንዲያዩ ምን ማድረግ እንደነበረባችሁ ፕሮሰሱን አጠራ አድርገን።
ኦኬ፣ እንግዲህ እንዳልኩት ያው ስራውን ከፍለነዋል። የህግ ሰዎች አሉ፣ የመረጃ አሰባሳቢ ግሩፕ አለ። የመረጃ አሰባሳቢው ግሩፕ ለምሳሌ ስለ አንድ ሰው ኢንፎርሜሽን ይፈልጋል ከተባለ ስለዚያ ሰው ነው እንግዲህ ኢንፎርሜሽን የሚያሰባስበው። በዚያ ባሻገር ግን ቤዝድ ያደረግነው እኛ በምንሰማቸው ምስክሮች ነው። እንዳልኩህ መርማሪ ኮሚሽን ያልሰራውን ስራ እኛ ለመስራት ስንነሳ መጀመሪያ ያደረግነው ምንድን ነው? በውጭ ያሉ ኢትዮጵያኖችን የቃላቸውን መቀበል ነው። ምስክርነት ቃላቸውን አብዛኞቹ የታሰሩ ነበሩ፣ የተገደሉ የቆሰሉ በጥይት የቆሰሉ ነበሩ፣ የተደበደቡ ነበሩ፣ ሀብታቸው የተዘረፈ ሰብአዊ መብታቸው የተደረገጠ ሰዎች ነበሩ እና እነሱን አቅርበን ቀለም መጠይቅ ማድረግ ነው። እነሱን ካደረግን በኋላ ስቲል
እነሱን እንዴት ታገኛቸዋላችሁ? ሁሉም ወደ እናንተ ጋዝ ይመጣሉ? ስዊድን ይመጣሉ?
ወይ አይደለም፣ እንግዲህ በሰው ነው እናገኛቸው። በዛ ላይ ደግሞ ኦርጋናይዝና እንትን ድርጅታዊ መዋቅርም አለን። በድርጅታችን በመዋቅሩ መሰረት
ቀላል አይደለም ማለት ነው።
ቀላል አይደለም። ይሄ ነው ከባድ ነው ያልኩትም መጀመሪያ ቀላል አልነበረም። እርግጥ በድርጅት የማይሰራ ስራ ቢሆን ኑሮ በጣም የማይሞከር ነበረ። ነገር ግን ትልቁ ነገር ያቀለለልን በድርጅታችን
ኦርጋናይዝድ በሆነ ፎርም ነው የምትሰሩት።
ኦርጋናይዝድ በሆነ ፎርም እና አክሰስ ስለነበር ነው። ከሀገር ውስጥ እስከ ውጭ ሀገር በዓለም ዙሪያ ያሉ ኢትዮጵያኖችን አክሰስ ለማድረግ ድርጅታችን ረድቶናል። ያ ነው
መቼም አቶ ሞላ ሚስጥር እንደምትነግሩናላችሁ ብለን እኛም አንጠብቅም፣ እንድትነግሩንም አንፈልግም። ግን እንደገባን ከሆነ የወያኔ የቲፒኤልኤፍ መዋቅር ውስጡ ገብታችሁ ኢንፎርሜሽን አወጣችኋል። አልከበዳችሁም?
ያስ እሱ ነው እኮ ቻሌንጂንግ ነው ነበር እምለው እኮ።
ሰዎች ነበራችሁ ማለት ነው?
አዎ ሰዎች ነበሩ። ይሄ እንግዲህ በድርጅታችን መዋቅር ውስጥ የነበሩ የኢንተሊጀንስ ኔትወርክ በዚያ ውስጥ የተገኘ ነውና ይሄ ነው ብዬ ልልህ አልችልም። ነገር ግን ከወያኔ ከቲፒኤልኤፍ ኮማንዲንግ ሴንተር ውስጥ ትእዛዝ ሲያስተላልፉ በሬዲዮ ኮሚኒኬሽን የነበሩ ቅድም እንዳነበብኩት ከየትኛው ጦር ምን ያህል ጦር እንደመጣ ከየትኛው ምድብ የት እንደተመደበ ሊነግሩን የሚችሉ እዚያ ውስጥ የነበሩ ሰዎች እንጂ ሌላ ሊሆን አይችልም። ምክንያቱም ኢቭን አብረው እንኳን የሰሩ ሰዎች ስማቸውን እንኳን
እሱን ነገር ሰምቼ ትናንትና ስለሰማ ነገር ሞኛል።
ለዚህ ነው በጣም ወሳኝና በዓለም ላይ በጣም ሚስጥራዊ ሴክሬቲቭ ኦርጋናይዜሽንስ አለ ቢባል ይሄ የቴሮሪስት ግሩፕ
በቲፒኤልኤፍ
ነው እስካሁን ድረስ እና ለዚህ ነው አሁንም እንኳን በሜዲያ የማይወጡ ስማቸው በግልጽ የማይታወቅ የቲፒኤልኤፍ አክቲቭ ወንጀለኞች አሉ። እነሱን አሁን ያሳደርነ ነው ለማግኘትም ከባድ ነው ግን ደሞ አንድ ቀን የሚመጣበት ጊዜ ይኖራል ያን ነው
የእናንተን ስራ እጅግ በጣም ከመደንቅበት ምክንያት ኢትዮጵያን ሬዲዮ ከመደንቅበት አንዱ ምክንያት ምንድነው ቅድም በመግቢያ ላይ እንዳልኩት ያለፉትን ገዳዮች ፍርድ ቤት ማቅረብ ብቻ ሳይሆን ቢቀርቡም ባይቀርቡም ለወደፊቱ ግን እያንዳንዱ ገዳይና ፈራጅ ለካስ ከውጭም የትም ዓለም ሆኖ የሚከታተለኝ ሰው አለ ብሎ እንዲፈራና ለመግደልም ወይ ለማሰር ትዛስ ከመስተላለፉ ግሪት አንድም ሁለትም ሶስትም እንዲያስብ ማድረግ መቻሉ ነውና በድጋሚ በዚህ አጋጣሚ ላመሰግን ፈልጋለሁ ለሰራችሁት ስራ። ባጭሩ ይሄንን ሰርታችሁ ይሄን ከባድ ስራ አድካሚ ስራ ከያገሩ ኢንተርቪው ያደረጋችሁ ሰው ይላካችሁ ሰው ያስመጣችሁ ይሄን ሁሉ ካደረጋችሁ በኋላ ለጠበቆቻችሁ ያንን አዩት የህግ ጠበቆች ናቸው ይሄ ነገር ያዋጣል ብለው አሏችሁ ያንን ካሏችሁ በኋላ ለፖሊስ ሰጣችሁ ፖሊሶች ምን አሉ ባጭሩ
ፖሊሱ የተቀበለን ፖሊስ ስፔሻል ፖሊስ ነው ማለት ዝም ብሎ
የንትን ፖሊስ ነው
ማንኛ አይደለም ይሄ በቦስኒያ ዞር የንትን የጄኖሳይድ ወንጀል ምርመራ ያካሄደ ነው
የሰው ማጥፋት ወንጀል
የሰው ማጥፋት ወንጀል በሩዋንዳ የጄኖሳይድ ወንጀል የተመረመረ ነው ምንድነው ያለን ፋይሉን ሲያይ እኔ ብዙ ወንጀሎችን በነዚህ ቦታዎች ተካፍያለሁ ግን እንደዚህ ዌል ዶክመንትድ ሆኖ የቀረበ የወንጀል እንትን የጄኖሳይድ የወንጀል ፋይል አላገኘሁም ነው ያለው ምንድነው ያለን ብዙ ጊዜ የጄኖሳይድ ወንጀሎች ጊዜው ካለፈ በኋላ ነው ማጣራት የሚጀምረው
ኦኬ
ጊዜው ካለፈ በኋላ በለቱ አይደለም 10 አመት 15 አመትም ሊሆን ይችላል እነሱ እንግዲህ ይሄ ስለሆነ እኛ ቤዝድ የሚሆነው በመስክሮች ላይ ነው መስክሮች ካንድ ከተማ ቢያንስ 10 መስክሮች መቅረብ አለባቸው
ኦኬ
ለምሳሌ አዲስ አበባ ተፈጸመ ወንጀል 10 ጥሮ መስክሮች መቅረብ አለባቸው የጄኖሳይድ እንትኑን መስክርነት እንትን ወደ ፍርድ ቤት ለማቅረብ ነው እኛ ከዚያም የበለጡ መስክሮች አሉን ያ ነውና ስለዚህ በጣም እንትን ባስደናቂ ሁኔታ ነው እንትን ያለው በነገራችን ላይ ስራውን ወዲያው ነው የጀመረው ልክ ስንወጣ ስልክ ደውሎ ያው ስራ እንደጀመረ ነው
ተቀብሏቸዋል ማለት ነው ፖሊሱ ይሄ ፖዚቲቭ ነው በሱ ነው የሚለው አሁን ኔክስት ስቴጁ ምንድነው የሚከተለው ደረጃ ምንድነው
አዎ የሚከተለው ደረጃ
አብይ ህግ ይሰጣል
ያው የራሱ ምርመራ ያደርጋል
ኦኬ
አንዳንድ ምስክሮችን ይሰማል
ኦኬ
በራሱ እሱ በኋላ ደግሞ ካሟላ በኋላ ወደ አቃቤ ይሄዳል
በሁለት ሳምንት ውስጥ ነው ያለን
በሁለት ሳምንት ከሶስት ሳምንት ጊዜ ውስጥ ይሄን ነገር ያጠናቀቃል ብለን እንጠብቃለን አቆ እንትን እንደ መረጃው መሰረት ምክንያቱም ወረደ የተሟላ ስለሆነ አንደኛ ኢንኳየሪ
ኮሚሽን ፈጠነብኝ ሁለት ሳምንት ሶስት ሳምንት ሲል
አዎ እንግዲህ እሱ ያለን ነው እንግዲህ ምናልባት
ኦልሞስት ተሟልቷል ብሎ ገምቶ
ሊሆን ይችላል ተሟልቷል ብሎ ገምቶ ሊሆን ይችላል የቀሩት የተወሰኑ ምስክሮች እንደገና መስማት ሊሆን ይችላል በዛ ላይ ግን እዚህ ላይ መረሳት የሌለበት ስቲል መረጃ መምጣት አለበት አሁን ሰዎች እየደወሉ አንዳንድ ሌሎችም ተጨማሪ መረጃዎች እንዳሉ ነው እየነገሩኝ ያሉት እነሱን ሁሉ ያሟላን የግድ ማቅረብ እንገደዳለን
አቶ ሞላ መረጃን ካነሳ ሃይቀር ትናንትና ስቴላን ሲያነሳው የነበረ ጥያቄ በጣም እንዴት ነው ገርሞኛል ሲሪየስሊ ነው ያነሳው በጣም እንትም ሆነ ምን ግርምጨርሻ ላይ ኢትዮጵያኖች የአዲስ አበባን ካርታ ነው ያለው ቃል በቃል አላስተውሰው የአዲስ አበባን ካርታ አዲስ አበባን በደንብ የምታውቁ ግርግዳ ላይ ለጥፍና እንትኑን በስፒል ምልክት እናደርጋለን ያንን እናውቃለን የምትሉ የቦታዎቹን ስም መንገዶቹን ስም የምታውቁ ኢትዮጵያኖች እባካችሁ በጣም እንፈልጋለንና ኮንታክት አርጉን ሲል ነበር
አዎ
ምንድነው
መሰለህ እንግዲህ እንደ እንትኑ እንደ ስትራክቸሩ እንደኛ ኦሬዲ እኔ ስትራክቸር አድርጌዋለሁ የእንትኑ የአዲስ አበባን የእንትን የመለዘናዊ እንትን የግዛዊ ኦርጋናይዜሽንስ በነገራችን ላይ የነበረውን የመንግስት መዋቅር አፍርሶ የፖሊስ አዲስ አበባ ፖሊስ እንትኖችን ዲሳርም አድርጎ የራሱ ግዛዊ መንግስት መስርቷል በዛ ወቅት ያ ኦርጋናይዜሽን ስትራክቸር ማንም አላቆምና እኔ ስኬች አድርጌዋለሁ ያ ስኬች በአዲስ አበባ በሰባት ኮማንድ ፖስት ነው የከፈለው በሰባት ኮማንድ ፖስት ከፍሎ ለዚያ ሐላፊ ያደረገው አርከበቁባይ ነው አርከበቁባይ ኦሬዲ በምርጫ 97 በምርጫ በአዲስ አበባ ህዝብ ስላልተመረጠ ያን እንትን ምንድነው ሪቬንጅ ሉታል በእንግሊዘኛ ያን ለመወጣት የወሰደው ርምጃ ነው ምንድነው ምስክሮችን ስንሰማ የአዲስ አበባን ካርታ እኛ ወስደን ኦሬል ካርታ አልነበረኝም እኔ አዲስ አበባን በብዛት አላውቀውም እንደ ለማናገር አላደኩበትም ነገር ግን ከጉግል ካርታ ከወሰድኩ በኋላ ያንን ከጠረጴዛ ላይ አስቀምጠን የልክ በሚሉት ምስክሮቹ በሚሉት ቦታ ቦታዎችን ሰርክል ያደረግ ካርታውን እዚያ ላይ ነው የሰራነው
ኦኬ
ከሰራን በኋላ ያንዳንዱ ኦኬ እዛ ቦታ ላይ ማን ነው የተገደለው ማን ነበር ኮማንድ ፖስት ላይ የነበረው የተገደሉት ኦሬዲ በኢንኳይሪ ኮሚሽን
ሪፖርት ላይ አሉን እናንተ የምትሰሩት ገዳዩንና አዛዡን እዛ አካባቢ ማን ነበር
የሚለው እኛ ምሰራው እና ምስክሮችን እንዲነግሩን ምን ፈልጋው እዚያ እዚያ ቦታ የነበረ ኮማንድ
እንትና
ኦፊሰርና እዚያ አካባቢ የነበረው ባለስልጣን ፕላስ የተገደለ ያዩት ሲገደል ያዩት ሰው ካለ እነሱን እንትንላለና ካርታው በጣም ኢምፖርታንት ነበር
በዛ ስለዚህ
ሁለተኛ ደረጃ ደግሞ እዚህ ሳረሰ ብዙ ጊዜ ኢትዮጵያኖች አድራሻ ቀን ችግር አለብን ይሄን በመስክርነት ችግር የገጠመን እሱ ነው የት ቦታ ስንለው አብዮት አደባባይ ይልሃል ወይ ማን ባንክ ይልሃል ያ ባንክ አድራሻ አይደለም ወይ ብለኛ ማለት ስናየው በመንገድ እኛ ምን ፈልገው ለምሳሌ እዚህ መንገድ እዚህ አካባቢ እዚህ መንገድ ስም እዚህ ቁጥር ምናም በሚለው በአውሮፓ ደረጃ ስለሆነ ያንን ለማስረዳት ለነሱ ለማስረዳት በጣም ችግር ነበር የነበረው ነገር ግን ያው አካባቢን ብቻ ሰርክል አድርገን እዚህ አካባቢ የነበረ የተገደለ የሚል
ነው ምስክሮች አሁን እናንተ ጋር ቢመጡ በሚስጥር ትይዛላችሁ ብለ ነው ተስፋ
መናገር
የሚሰጧችሁን ማንኛውንም ኢንፎርሜሽን ማን እንደሆኑ ምንም አይነት ታምን ቢፈጠር አትገልጹ ስለዚህ አድማጮቻችን ይሄንን የጠበቃ ስቴላን ጥያቄን ለመመለስ ያህል ኢትዮጵያኖች በነገራችን ላይ ትናንትና ቀር ያለው ይመስሉኛል እንደ ኢትዮጵያኖች እንደዛ እንዲህ አይነት ቁም ነገር ሲሰራ በባለመገኘታቸው የድርጅት ተወካዮች የሃይማኖት እንትኖች ምንዎት መገኘት የነበረባቸው በኢትዮጵያዊነት ለማንም ድርጅት ሳይሆን ኢትዮጵያዊ ግለሰብ ዜጋ ተገደለ ታሰረ ተፈጨ የሚለውን ለማስማት እንኳን መገኘታቸው ቅራሰኝ ቶታል ያውን በርዳታ እየሰራ ለማንኛውም ይሄንን ለማድረግ የምትፈልጉ ኢትዮጵያኖች በቤት በኩል ነው የሚያገኙዋችሁ
www.ethdfr.com በሚል
www.ethdfr አንድ ላይ ነው
ethdfr.com
.com
እዚያ ውስጥ ገብተው ማንኛውንም መረጃ ያገኛሉ ምስክርነት ካላቸውን ወይም ማለት ምስክርነት ለማስጠት መልእክት ከመስተላለፍ በኢሜል
ኦኬ www.ethdfr እደግመዋለሁ www.ethdfr.com በመጨረሻ ባጭር ማለት የኢኮኖሚ የሆድ ጉዳይ ሆድ ይቆርጣል ይባላል ይሄን ሁሉ ለማስራት በጣም ብዙ ገንዘብ እንደሚያስፈልጋቸው ይገባናል መንግስት የሚከፍለው ለተወሰኑ ስራዎች ብቻ ነው እናንተ ግን ለምስክር መሰባሰብ ሰው መገናኘት ኢንቨስቲጌሽን ለማስራት ለተለያዩ ነገሮች ሁሉ ወጪ ያስፈልጋቸው እስካሁን ከራሳችሁ ነው እንደገባኝ ከሆነ ይሄንን ለማድረግ ህዝቡ እንዴት አርጎ ሊተባበራችሁ ይችላል ይሄ ደግሞ የስቶኮልም ወይም የስዊድን ብቻ አይመስለኝም ኢትዮጵያዊ በሙሉ ባለም ዙሪያ ያለ መሳተፍ የሚገባበት ይሄ ኢትዮ ወገኔ ተገደለ ታረደ ታሰረ የሚለው ሁሉ እጁን ሊዘረጋ የሚገባበት ጊዜ ነውና እንዴት ያገኛችኋል ባጭሩ
በጣም ጥሩ በመጀመሪያ እኛ ይሄን ዶክመንትስ እናዘጋጅ ብዙ ገንዘብም ከፍለናል ምንድነው እነዚህ የህግ ሰዎችን ቁጭ ብለው ዝም ብለው ሲሰሩ 8 ሰዓት በቀን በሳምንት 5 ቀን ወይም በወር የተወሰነ ጊዜ ሲሰሩ እየከፈልን ነው ምክንያቱም በነጻ አላሰራነውም በሁለተኛ ደረጃ ምስክሮችን ለምሳሌ ከውጭ ሀገር ሲመጡ ውጭ ሀገር መቻሳይ ይብን ከስዊድን ከተላየ ከተማው ሲመጡ ብዙዎቹ ስደተኞች ናቸው ለነሱ ትራንስፖርት እንከፍላለን የምግብ የምናምን እንላለን ይሄም ራሱ ወጪ ነው በየጊዜው ትራንስፖርት መከፈሉ ማለት ምክንያቱም እነሱ ለምስክርነት ጠርተን እነሱን ክፈሉ ማለት አልቻልንም በሶስተኛ ደረጃ ሪሰርች እና አለን የሚከተለው ፕሮጀክት የፌዝ 1 ነው
እዛ ላይ ላቋርጥና ረስቺ ሳይሆን በየጊዜው እንትን ስለሆነብኝ ነው እንጂ 3 4 ፌዝ እንዳላቸው አቃለ የሚከተለው ፌዝ የአማራው ህዝብን ስደት በተመለከተ ጄኖሳይዱን በተመለከተ የምትሰሩት ስራ ነው ሶስተኛው ደግሞ የአንዋክ ይከተላል በየፌዙ ያንዱን ስራ እየጨረሳችሁ ሌላ እንደምትገቡ ሁሉ ውይይቱ ላይ ሰምቻለሁ ያሁን የኢኮኖሚ ጉዳይ ስለሆነ እሱ ተናገረ
ስለዚህ ዋናው ግን ይሄ አሁን 130 ሚሊዮን እንትን ካሳ
የጠየቃችሁበት
ጠይቀናል 11 ምስክሮች የካሳ ጉዳት ስለደረሰባቸው ካሳ እንዲከፈላቸው ጠይቀናል
ከምስክሮቹ ውስጥም ካሳ የሚከፈላል
ኦኬ ስለዚህ ይሄ ስለሆነ በጠበቃው በነፃ ነው የሚከራከረው ነገር ግን ፈንድ ያስፈልጋል
ያ
ፈንድ ባንክም ይቀመጥ ባንክ ኦሬዲ በሶስተው ተፈርሞ በሶስተው ሊወጣ በሶስተው ሊገባ የሚችል ዝግ አካውንት
አላችሁ?
ያ ዝግ ያው አካውንት ከፍተናል በዚህ ዌብሳይት ላይ መክፈያ እንት
አሁን መናገር ትችላለህ አካውንት ነምበሩን?
yes PayPal እዛው እዛው እንትን ላይ ያገኛል በPayPal እዛው ገብተው
ስለዚህ አድማጮቻችን በ www.ethdfr.com ደግሞ አለው www.ethdfr.com ብትገቡ እዛ ላይ ገንዘብ ዶኔት ለማድረግ ትችላላችሁ። ይሄ የሁሉም ኢትዮጵያዊ ኢትዮጵያዊነቴ የሁሉ ስቃይ ሲደርስ እንዳይ አድርጎኛል ይሄንን ማስቆም አለብኝ የሚል ማንኛውም ኢትዮጵያዊ በዚህ እንደሚተባበራችሁ ባለሙሉ ተስፋ ነን። የኢትዮጵያ ድምጽ ሬዲዮ ቃል እንገባላችኋለን በማንኛውም ነገር በማንኛውም በኩል እርዳታችን ወደ ኋላ አይልም የምንችለውን እናደርጋለን። አቶ ሞላ በዛሬው ዕለት ከኛ ጋር ሆነህ ይሄንን ውይይት ስላደረግ በጣም እናመሰግናለን። ሰፋ ያለ ውይይት ደግሞ ወደፊት ብዙ ሰዓት ስትል እንደምናደርግ ባለሙሉ ተስፋ ነን። እናመሰግናለን ጌታ።
አመሰግናለሁ እግዚአብሔር
የአዲስ አመት የበዓል ዝግጅት በኢትዮጵያ ድምጽ ሬዲዮ ኢትዮጵያ ድምጽ ሬዲዮ እንኳን ለ2007 ዓመተ ምህረት አዲስ አመት በሰላም አደረሳችሁ ይላል። በዓሉን አንተርሶ የተመሰረተበትን 21ኛ አመት ለማክበር በዝግጅት ላይ ይገኛል። እንደተለመደው ሁሉ ዝግጅቱ በዓሉን የሚያስተውስ ቃና ሲኖረው አላማውም ኢትዮጵያዊ ባህላችንን በማስተዋወስ ባህሉን አብረን እንድናሳልፍ ለማድረግ ነው። በእለቱ የአልባሳት ማሳያ ወይም ፋሽን ሾው ውድድርና የኢትዮጵያ ሬዲዮ ባሳለፋቸው ረጅም አመታት ያጋጠመውን ትዝታ እንዲሁም ታዳሚው ጭምር የሚሳተፍበት ልዩ ዝግጅትም ይኖረናል። በባህላዊ መልክ የተሰናደ የምሳ ዝግጅትም አለ። ቤተሰቦን ይዘው በቦታው ላይ በመገኘት በዓሉን አብረን እንድናሳልፍ የኢትዮጵያ ድምጽ ሬዲዮ ጥሪውን ያቀርባል። ቀን ሴፕቴምበር 13 2014 ዓ.ም. ሰዓት 13 ሰዓት ጀምሮ ቦታ አሉንዳ ፎልክስ ሹዝ የኢትዮጵያ ድምጽ ሬዲዮ።
የሐዘን ማስታወቂያ። የተወደዳችሁ እግዚአብሔር ቤተሰቦች እጅግ የምንወዳትና የምናከብራት ልጃችን እና እህታችን ወይዘሮ ማርታ ቦጋለ በደረሰባት አደጋ ከዚህ ዓለም በሞት ተለይታለች። ስለሆነም ሥርዓተ ቀብሯ የሚፈጸመው ረቡዕ ነሐሴ 28 2006 ዓመተ ምህረት ዌንስዴይ ሴፕቴምበር 3 2014 11 ሰዓት ክሎከን ኤልቫ ሄሊያ ኩሸት ካፔል ስኩክሺ ጎርደን መሆኑን እየገለጽን ከቀብር ስነ ስርዓት በኋላ በባጋሞሰን ፎልኬት ሁስ በመገኘት ጸበል ጸድቅ እንድትቀምሱ በእግዚአብሔር ስም እንጠይቃችኋለን። የኢትዮጵያን ኮሚኒቲ በስዊድን የመስራታ ሂደት ፕሮጀክት ፔሲስ በስዊድን እንዲመሰረት ለታሰበው ኢትዮጵያን ኮሚኒቲ ስራውን በብቃት ማስፈጸም የሚችሉ የስራ አመራር አባላትን ለመምረጥ እንዲቻል እጩዎችን መልምሎ ለማቅረብ ታቀዷል። በመሆኑም በስዊድን የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለስራው ብቁ ነው ብላችሁ የምታምኑበትን ግለሰብ በመጠቆም እንድትሳተፉ በአክብሮት ተጋብዛችኋል። በስዊድን ለምትገኙ ክቡራን ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ ለአውሮፓና አቆጣጠር ሜ 3 ቀን 2014 ዓ.ም ተመረጠ በስቶክሆልም ተደረገው ዝባዊ ስብሰባ ላይ አንደኛ ከአንድ አመት ከስድስት ወር በላይ ጥናት ተደርጎበት በቀረበው ሪፖርት መሰረት ከማንኛውም የፖለቲካ ድርጅት ጋር ያልወገነ ኢትዮጵያውያን መሰባሰቢያ መድረክ ወይም ኮሚኒቲ እንዲመሰረት ስምምነት ላይ መደረሱን እንዲሁም ሁለተኛ እንዲመሰረት ለታሰበው ኢትዮጵያን ኮሚኒቲ ስራውን በብቃት ለማስፈጸም የሚችሉ የስራ አመራር አባላትን ለመምረጥ እንዲቻል እጩዎችን መልምሎ ለማቅረብ 10 አባላት ያሉበት የእጩዎች መልመላ አመቻች ኮሚቴ መቋቋሙ ይታወሳል። ይህ ኮሚቴ ከተገለጸው ስብሰባ በኋላ በነበሩት ጊዜያት ውስጥ መልመላው የሚካሄድበትን ዘዴዎችና መስፈርቶች ከተወያየና ዘዴዎቹና መስፈርቶቹን ካጸደቀ በኋላ እጩዎች መልመላውን ተግባራዊ ለማድረግ እንዲቻል የሁሉንም ኢትዮጵያዊና ትውልደ ኢትዮጵያዊን ተሳትፎ ለማዳበር አስቧል። ለዚሁም በዚህ ማስተዋቂያና በሚገኙ የተለያዩ አጋጣሚዎች ሁሉ ኢትዮጵያውያኑና ትውልደ ኢትዮጵያውያኑ ሂደቱን እንዲያውቁትና በጥቆማው ላይ እንዲሳተፉ ማድረግ አስፈላጊ መሆኑ ታምኖበታል። ስለሆነም አገልግሎት ይሰጣሉ የምትሏቸው ግለሰቦች በመጠቆም የሂደቱ ተሳታፊ እንዲሆኑ በአክብሮት እንጠይቃለን። የመጠቆሚያ ቅጹን በሚመለከት በኢሜይላችሁ ወይም በአካባቢያችሁ በሚገኙ የተቻሉ አማራጮች ሁሉ እንዲደርሳችሁ በእኛ በኩል ጥረት የምናደርግ መሆኑን እየገለጽን በዋናነት ኢትዮጵያውያን በሚገለገሉባቸው ሬስቶራንቶች፣ ቤተክርስቲያናት፣ መስጊዶች፣ በኢትዮጵያ የስፖርት ማህበር፣ በኢትዮጵያ ስደተኛ ማህበር፣ በኢትዮጵያ ወጣቶች ማህበርና በሌሎች አማራጮች ሁሉ ቅጹን ለማቅረብ ጥረት ይደረጋል። በተጨማሪም ለተለያዩ ዓላማዎች በተለያየ መንገድ ተደራጅታችሁ የምትገኙ ኢትዮጵያውያን ቅጹን ከዚህ በታች በተገለጸው አድራሻ በመጠየቅ ወስዳችሁ አባሎቻችሁ የሄደቱ ተሳታፊ እንዲሆኑ በማድረግ የበኩላችሁን እንድትወጡ ጥሪ እናቀርባለን። ነገር ግን ይህ ሁሉ ሆኖ ቅጹ ያልደረሳችሁና በጥቆማ ሄደቱ መሳተፍ የምትፈልጉ ብትኖሩ ቢቻል በኢሜይል ethiosweed.community@gmail.com ethiosweed.community@gmail.com ወይም በስልክ ቁጥር 0046746064 በመጠየቅ ቅጹን ማግኘት የምትችሉ መሆኑን እንገልጻለን። በሌላ በኩል ደግሞ ቅጹን ማግኘት ያልቻላችሁ ብትኖሩ በቀጥታ በSMS ወይም በኢሜይል የምትጠቀሙትን ስም ብቻ በመግለጽ መሳተፍ የምትችሉ መሆኑን እንገልጻለን። ሆነም ግን ተቆማችሁ ለኮሚቴው እንደደረሰ ከመስፈርት ጋር በተያያዙ ጉዳዮች ላይ ከኮሚቴው በኩል ለሚቀርብላችሁ ጥያቄ ማብራሪያ በመስጠት እንደምትተባበሩን ኮሚቴው እምነቱን ይገልጻል። ኢትዮጵያ ለዘላለም ትኑር የእጩ መልመላ አመቻች ኮሚቴ። ላንቺ ነው ኢትዮጵያ ዓለም አቀፍ የግንቦት 7 ዓመታዊ ዝግጅት 2014 በስቶክሆልም። በእለቱ አቶ አንዳርጋቸው ጽጌን የሚዘክሩ ስራዎች ይቀርባሉ። የተለያዩ የተዘጋጁ የግንቦት 7 ምንነት የሚገልጹና በአጠቃላይ ተግልውን የሚመለከቱ አጫጭር ፊልሞች ለእይታ ይቀርባሉ። በዝግጅቱ በመገኘት በሀገራዊ ውይይት ይሳተፉ የግንቦት 7 አባላትን ይተዋወቁ፣ ድጋፎትን ያሳዩ፣ ድርጅቱን ይቀላቀሉ። ህዝባዊ ስብሰባ የሚካሄድበት ቦታ ስቶክሆልም ስዊድን፣ ቀን 6 ሴፕቴምበር ቅዳሜ 2014 ከ13 ሰዓት እስከ 20 ሰዓት፣ ቦታ ቮርቢ ጎድ ስኩላን ቮርቢ አሌ ከ26 ከ30 የግንቦት 7 ስዊድን ቻፕተር።
ሄሎ ተናስተልኝ አድማጮቻችን፣ ምንም እንኳን የሰዓት ጥራት ቢኖርብንም ተቋረጠ። እንግዶች ነበሩ። ሄሎ ይሰማሻል?
ይሰማኛል።
በጣም ቆንጆ። አድማጮቻችን፣ ምንም የሰዓት ጥራት ቢኖርብንም ይሄን ውይይት በሚቀጥለው ሳምንት እናደርገዋለን። ለማንኛውም ለማስተዋወቅ ያህል ከየኢትዮጵያ ጋዜጠኞች በሽሽት ላይ ከሚገኙት አንዷ ነሽ። እስቲ ራስሽን አስተዋውቂ፣ ለአድማጮች አስተዋውቂልን።
ኦኬ፣ ማለት አሁን በስደት ላይ ካለነው ከሁሉም ጋር ያለውን ስማቸውን ነው የምነግረን።
ደስ የሚመችሽን በሙሉ ንገሪኝ፣ እኔ ልወስን አልችልም ምን መናገር እንደምትፈልጉ እናንተ። አንቺ የሚመስልሽ
እኛ ያለነው በስደት ነው ያለነው።
ኦኬ፣ ከኢትዮጵያ ውጭ ናቸው
ያለነው። ያው ብዙም ዋጋ የከፈልን ሰዎች ነው። ከ97 ጀምሮ እስር ቤትም የገባን ሰዎች እናውቀዋለን። አሁንም ደግሞ መስራት አልቻለን ስላልቻለን ብቻ አገር ጥለን ወጥተናል።
በቅርብ ጊዜ ነው የወጣችሁት አይደለም? ሰባት ናችሁ። በቅርብ ጊዜ ነው የወጣችሁት መሰለኝ።
ሰባት ነን። አሁን ሳምንት ሆኖናል ከወጣን። ሳምንታችን ነው። አንድ ላይ ነው የምንኖረው። አንድ ገሳ ውስጥ ነው ግስጥ ነው ተሰባስበን የምንኖረው። ችግር ውስጥ ነው የለነው። ይህን ነው ሄዶ የሚሰሙ በሙሉ ኢትዮጵያ ላይ የሚወዱ ከሆነ እኛን የሚታደጉን ነው ማለት። ሰርቫይ ማድረግ እንኳን አልቻለም። መስራት የምንችል ሰዎች ነን። እየሰራን ያለን ሰዎች ነን። መኖር የምንችል ሰዎች ነን። ትተን የወጣ ነው። በሀገራችን አትሰሩም ምን አትልም ሲባል ነው ትተን የወጣ ነው። ሁለት ሴት ነን። አምስት ወንዶች ናቸው። ሰባት ነው።
ሁለት ሴቶች አምስት ወንዶች ናችሁ። ከሀገራችሁ መስራት ስላልቻላችሁ ተገዳችሁ የወጣችሁ እህቶቻችንና ወንድሞቻችን ናችሁ። የኢትዮጵያ ድምጽ ሬዲዮ በተለይ ለዚች አሁን ለምናወራት ወንድማችን ከፍ ያለ ምስጋና ያቀርባል። ምክንያቱም ባለውለታችን ነች። በብዙ ዓመታት አገልግላናለች፣ ሰርቪስ ሰጥታናለች። ሆኖም ግን አሁን 3 ደቂቃ ስላለችኝ ብዙ ውይይት ማድረግ አንችልም። በሚቀጥለው ሳምንት ከሁሉ በፊት ለእናንተ ቅድሚያ እንሰጥና ውይይት እናደርጋለን። ለማንኛውም ለማስተዋወቂያ ያህል ነው በኢትዮጵያ ውስጥ እንደሌላችሁና ጠፍታችሁ ወጣችሁ ህይወታችሁን ለማዳን ወጣችሁ በሌላ ሀገር እንደምትገኙ ነው። ጎረቤት ሀገር ማለት እችላለሁ? በሌላ ሀገር እንደምትገኙ ነው። ሀገሩን ስም ባልጠራም ብቻ ሌላ ሀገር እንዳላችሁ ነው። በትልቅ ችግር ላይ እንዳላችሁ ነው። በሚቀጥለው ሳምንት በሰፊ ውይይት እናደርጋለን።
ችግር ላይ ነው ያለነው በጣም ችግር ውስጥ ነው ያለ ነው። የሚረዳን የለም። በዚህ ወቅት ኢትዮጵያን ህዝባውን ኢትዮጵያን እንወዳለን የሚልግ ሁሉ በከፈልነው መስዋዕትነት እኔ በረከባት እንደሆን በጣም ታስሬ ጠምሬ የሚል በዲሳ ሁሉ ነው ላጩ ናቸው። ይታወቃል። አቦጥሻ አብራ ይባላል። በኢትዮጵያ ጋዜጣም ተስሬ የተፈታው ነው። 97 ከነ ዶክተር ብርሃኑ ጋርም ችግር የደረሰብኝ ሰው ነኝ። ብዙ ዋጋ ነው የከፈልነው ማለት ያው ዲያስፖራውን አሁን በውጭ ሀገር የሚኖረውን እኛ የምንለምነው በቃ ሰርቫይቭ እስክናደርግ ድረስ ለከፈልነው ዋጋ የምንቆምበትን ነገር ለእኛ እንዲያደርግልን ነው የምንለምነው።
በጣም ጥሩ። በሚቀጥለው ሳምንት ሰባታችሁም በአንድ ላይ ሆናችሁ ጠብቁን፣ እንደውልላችኋለን፣ ውይይት እናደርጋለን።
እሺ፣
በጣም እናመሰግናለን። ኦኬ፣
እሺ፣ እሺ።
አድማጮቻችን እንግዲህ ለዛሬ ያዘጋጀነው ፕሮግራም ትንሽ ምን ይባላል የተንዛዛ እንኳ ማለት ባይቻልም ትንሽ የጨበራ ተስካሪ መስል ነበረ። ብዙ እንግዶች ከየአካባቢው ነበሩብን። እነሱን ሁሉ ማስተናገድ ነበረብን። አቶ ሞላም እንግዲህ እየተቆራረጠም ቢሆን የምንፈልገውን ብለሃል። አንተ የምትፈልገውን እንኳን ባትል እኛ የምንፈልገውን አስብለናል እንደገባን ከሆነ። ለማንኛውም እንግዲህ አድማጮቻችን የሚቀጥለው ሳምንት ፕሮግራማችን የሚያተኩረው በአዲስ ዓመት ዝግጅት ላይ ነው። ለእነዚህ ጋዜጠኞች ብቻ ነው እድል የምንሰጠው። በተረፈ ግን የአዲስ ዓመትን ዝግጅት በተመለከተ በሚቀጥለው ሳምንት ፕሮግራማችን
ዝግጅት አለ። እሱን ሰፊ ፕሮግራም እንሰጣለን። እንግዲህ ቅድም አልተናገርንም ዜና፣ የሚቀጥለው ሳምንት ኢትዮጵያ ብሔራዊ ቡድን በአዲስ አበባ ላይ ከአልጄሪያ ብሔራዊ ቡድን ጋር ይጫወታል። እሱንም እናነሳለን።
አዎ፣ ከዛ በፊት ግን ያነሳችሁት ነገር አለ። የአዲስ አመቱ ዝግጅት እንዳለ ሆኖ መስራት የሚችሉ ጉልበት፣ መርዳት የሚችሉ በማቴሪያል በሌላም ነገር ካሉ በአህመድ ስልክ ወይንም በቦርዶቹ ስልክ ኮንታክት እያደረጉ ለዝግጅቱ ቢተባበሩ የኢትዮጵያ ድምጽ ሬዲዮ በዚህ አጋጣሚ ጠይቃል።
የአህመድ ስልክ የዓለም አቀፍ ስልክ አደረከው?
አይ የሚታወቅ ነው ብዬ
አልናገራትም። እንድናገር ፈልገን ነው አልናገርም። ለማንኛውም አድማጮቻችን እንግዲህ እስከሚቀጥለው ሳምንት መልካም ሳምንት የምንላችሁ እኔ አህመድ፣
ሙሉጌታ
ግሩም፣
ጠና ይስጥልን።